ክልል አድማጮችን ይህ የምትደምጡት ዲስትሪክት ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ለጋብ የሚያስተላልፈው የአማርኛ ፕሮግራም አሁን ጀምራ።
ታዋቂው የነጻነት ታጋይ አንዳርጋቸው ጽጌ በአምባገነኑ ወያኔ ከየመን ተጠልፎ የታሰረበትን ሁለተኛ ዓመት ለማስታወስና እንዲሁም በወያኔ ስር ቤት የሚማቅቁትን የህሊናና የፖለቲካ እስረኞች ለማስታወስ በተደረገው ሰላማዊ ሰልፍ ላይ ለመካፈል ሰርገል አደባባይ ተገኝቼ ነበር። ታዲያ በዚህ ሰላማዊ ሰልፍ ላይ እጅግ በጣም ያስደሰቱ ነገሮች እንደነበሩ ሁሉ እጅግ በጣም ያስገረመኝና የሰው ልጅ ገና ለገና ጥቅም አገኝበታለው ብሎ ህሊናውን መሸጥ የሚችል እንስሳ መሆኑን የታዘብኩበት ቀን ነው። በመጀመሪያ በዚህ ሰላማዊ ሰልፍ ላይ ያስደሰተኝ ሰላማዊ ሰልፉ እጅግ በጣም የተቀናበረና አላማቸውን ጠንቅቀው የተረዱ ግለሰቦች አዘጋጁትና የተሰለፉበት መሆኑ ነው። የሰልፉ ቅንብር በጣም ደስ የሚያሰኝ ከመሆኑም በላይ የሚያሰሙት ሙዚቃና መዝሙር በአንድ ድምጽ ሆነው ደስ በሚል የተቀናበረ ጭብጨባ በመሆኑ በሰርገል አደባባይ የነበረው ሰው በሙሉ ትኩረቱን ለሰልፈኞቹ ሰጥቶ ነበር። ከዚህ አልፎ ተርፎ ሰልፈኞቹ በጭብጨባ ታጅበው በሚዘምሩበት ጊዜ በአደባባዩ የነበረው ሰው ሁሉ አብሮ ያጨበጭብ ነበር። እጅግ በጣም ደስ የሚልና የተመልካቹን ሁሉ ልቦና ትኩረት የሳበ ሰላማዊ ሰልፍ ነበር። በሌላ በኩል የሰው ልጅ ጥቅም አገኝ ይሆናል ብሎ ከገመተ ህሊና ቢስ እንስሳ የሚሆን መሆኑን የታዘብኩት ከዚህ በፊት ወያኔን የሚቃወም መሆኑን በተለያየ መንገድ በመግለጽ ኢትዮጵያኖች በሚገኙበት አካባቢ በኢትዮጵያ ሴንተር ቀንና ማታ ይውል የነበረ አንድ ግለሰብ የማክሰኞው ሰላማዊ ሰልፍ በሚደረግበት አካባቢ ትንሽ ራቅ ብሎ በመገኘት ከወያኔ ጓዶቹ ጋር ሆኖ ሰልፉን ፎቶ ሲቀርጽ ማየቴ ነው። ለነገሩ ግለሰቡ በዚያን ጊዜ ኢትዮጵያ ሴንተር ማካባቢ ሲልከሰከስ ቆይቶ ህገወጥ መጠጥ ከመርከብ አምጥቶ ሴንተር ውስጥ ሊሸጥ በመሞከሩ የተባረረ መሆኑን ሳስበው ድሮም ለጥቅም ሲል የቆመ በመሆኑ አይገርመኝም። ከሁሉ በላይ እኔን ያስገረመኝ ግን ያ ደስ የሚልና የደመቀ የኢትዮጵያኖች ሰላማዊ ሰልፍ በሚካሄድበት ወቅት አንዳንድ አልፎ አልፎ በአካባቢው ውልብ የሚሉ ኢትዮጵያኖች ሁኔታ ነበር። አንዳንዶቹ አይቶ እንዳላየ ፊታቸውን አዙረው ሲያልፉ፣ አንዳንዶቹ ደግሞ እኛም ኢትዮጵያኖች መሆናችንን ሌላው ሰው ያውቅብን ይሆን ብለው የሀፍረት ሳቅ እየሳቁ አንገታቸውን ደፍተው ቶሎ ቶሎ ተራምደው ከቦታው ለመራቅ ሲታገሉ ማየቴ ነው። አንዳንዶቹ ደግሞ የሀፍረት ይሁን የደስታ ወይም የመናደድ አይታወቅም ራቅ ብለው ቆመው ሲታዘቡ ማየቴ አስገርሞኛል። እነዚህ እያዩ እንዳላዩ ሆነው የሚያልፉ ወገኖች ምናልባት የወያኔ ደጋፊዎች ይሆኑ ይሆናል። የወያኔ ደጋፊ ሳይሆኑ እኛ አያገባንም ብለው ብቻ እያዩ እንዳላዩ ሆነው የሚሄዱ ከሆነና ወይም ዝም ብለው ዳር ሆነው የሚያዩ ከሆነ በደል ከሚሰሩት ወያኔዎች የማይተናነስ በደል እንደሰሩ ነው የሚቆጠረው። ሀገርና ህዝብ የሚጠፋው ወንጀል በሚፈጽሙት ብቻ ሳይሆን ቆመው በሚያዩም ጭምር ነውና በወገንና በሀገር ላይ በደል ሲፈጸም ያዩ ወንጀሉም ሆነ በደሉ እኔ ላይ ስላልደረሰ አይመለከተኝም ወይም አያገባኝም እያሉ ዝም ብለው ተመልክተው የሚያልፉትን ሰዎች በተመለከተ የጥቁር አሜሪካኖቹ ታጋይና መብት ተከራካሪ የነበሩት ዶክተር ማርቲን ሉተር ኪንግ እንዲህ ብለው ነበር። At the end of the day, we will remember not the words of our enemies, but the silence of our friends. በግርድፉ ስንተረጉመው በመጨረሻው ቀን ወይም የድሉ ጊዜ ሲመጣ የምናስተውሰው ጠላቶቻችን የሰሩንን በደልና የተናገሩትን ነገሮች ሳይሆን ይህ ሁሉ በደል ሲፈጸምብን ያዩና ያወቁ ዝም ያሉትን ወዳጆቻችን ነው ነበር ያሉት። በነገራችን ላይ ከሀገር ርቀን ስላለን በደሉም ሰቆቃውም እኛን አይመለከተንም ካልን ከ1892 እስከ 1984 የኖረውንና በናዚ ሂትለር እስር ቤት ወርውሮ ስቃውን ያየውን ታዋቂውን የሉተር ፓስተርና የሃይማኖት ሊቅ የነበረውን ፍሬድሪክ ጉስታፍ ኖይመለርን የተናገረውን ዘላለማዊ አባባል እንድናስታውሰውና አያገባኝም እያለን እያዩ እንዳላዩ እያወቁ እንዳላወቁ ለምንሆን ግለሰቦች ልቦናውን እንዲሰጠን ይረዳን ዘንድ እጠቅሰዋለሁ። ማርቲን ኖይመለር በናዚ ጀርመን ጊዜ ይኖር የነበረ የሉተራን ቄስ ነበር። በዚያን ጊዜ ናዚስቶች ኃይላቸው መቼም የማይበገር መስሏቸው የማይፈልጓቸውን ሁሉ አንድ ባንድ ማሰርና መግደል ሲጀምሩ እሱ ጀርመናዊና የሉተር ሃይማኖት ተከታይ በመሆኑ እኔን አይመለከተኝም እያለ በመጨረሻ ላይ እሱንም እስር ቤት ሲወረውሩት የተናገረው ዘላለማዊ አባባል ነው። እንዲህ ነበር ያለው። በመጀመሪያ ኮሚኒስቶቹን በሙሉ እስር ቤት ከተቷቸው። እኔም ኮሚኒስት ስላልሆንኩ ጉዳዩ አይመለከተኝም ብዬ ዝም አልኩ። ቀጥለውም ሶሻሊስቶቹን በሙሉ እስር ቤት ከተቷቸው። እኔ ጀርመናዊ ሶሻል ሉተራን ነኝ፣ እኔ ሶሻሊስት አይደለሁም ብዬ ሳላውቀው ሳልቃወም ዝም አልኩ። ቀጥለውም የሰራተኛ ማህበር ተወካዮቹን እስር ቤት ከተቷቸው። እኔም የሰራተኛው ማህበር ተወካይ አይደለሁም ብዬ ቅርታ ሳልቃወም ዝም አልኩ። ቀጥለውም ይሁዳውያንን በሙሉ አሰሩ። አሁንም እኔ ይሁዳዊ አይደለሁም ጀርመናዊ ሉተራን ነኝ ብዬ ሳልቃወም ዝም አልኩ። ቀጥለውም ካቶሊኮችን ማሰር ጀመሩ። አሁንም እኔ ካቶሊክ አይደለሁም እኔ ጀርመናዊ ሉተራን ነኝ ብዬ ሳልቃወም ዝም አልኩ። ቀጥለውም እኔን ለማሰር መጡ። በዚህን ጊዜ ሁሉም ታስሮ አልቆ ኖሮ ለኔም የሚጮህልኝ አጣሁ ነበር ያለው። በነገራችን ላይ ማርቲን ኖይመለር በሁለተኛው ዓለም ጦርነት መጨረሻ ላይ ናዚ ጀርመን ስትሸነፍ ከእስር ቤት ተለቆ ወጥቶ ታሪኩንና ይህንን የሰራውን በደል ጸጸቱን ለዓለም የገለጸ ሲሆን ያ ሌሎች ሲበደሉ እኔን በግል ስካልነካኝ ብሎ የሰራውን ጥፋት ለመካስና ለማስተካከል ሲል ህይወቱ እስከምታልፍ ድረስ ማለትም እስከ 1984 ዓመተ ምህረት እንደ አውሮፓ አቆጣጠር እስከዛ ድረስ ለሰው ልጆች መብት ለኩልነትና ጦርነት በአለም ላይ እንዳይኖር ሲታገል ቆይቶ በ1984 ዓመተ ምህረት ህይወቱ አልፏል። እኛም ይህ የማርቲን ኖይመለር ንግግርና ስራው ትምህርት ሆኖንና ልቦናውን ሰጥቶን በወገን ላይ የሚደርስ በደል የኛም በደል እንደሆነ በመቁጠር በደል ሲፈጸም አያገባንም ማለታችንን እንድናቆም ፈጣሪ ብርታቱን ይስጠን። አድማጮቻችን አሁን ይህ ያዳመጣችሁት ሙዚቃ ክብር ሲነካ የሚል አዲስ ዳን አድማሱ የተባለ አርቲስት የዘፈነው አዲስ ሙዚቃ ነው። ሙዚቃው የኢትዮጵያኖች ክብር ተነካ ነው የሚለው። እንግዲህ በየባህሩ በየወንዙ አንገታችን እየተቆረጠ እየተጣልን ነው ተከብረን የሎን የነበርን ነው የሚለው ታሪካችን በሆኑ ጊዜ እንይመስላል። ለማንኛውም ተናስተልን ውድ አድማጮቻችን እነሆ እንግዲህ የዛሬ የሁድ ፕሮግራማችን ጀምሯል። በዛሬው ፕሮግራማችን ላይ ምንነካካቸው አርስቶች አሉ። እስቲ እኔ ያጠገብ ያሉ የሬዲዮኑ ሰራተኞች የሚሉትን እንስማ። ጀሪ ምንድነው ያለን?
ዛሬ እንግዲህ ከአገራችን ደግሞ ከኢትዮጵያ ወደ አውሮፓ መንመጣለን። ከአውሮፓ ወደ ኢትዮጵያ ያል አካባቢያችን ለተከሰቱን ክስተቶች እንዳስሳለን። እንደመጀመሪያም እንዳስሰው ዛሬ በኢትዮጵያ ውስጥ ተደረገ ኤርትራን መንግስት ተቃውሞ ሰልፍ በኢትዮጵያ ውስጥ ተደረገ ነበር። ያ ሰልፍ ምን ይመስል ነበር? እነማናቸው ኤርትራ መንግስት ሊቃወሙ ሲወጡት የሚለውን አንድ ሐሳብ ይዘናል። እንደ ሁለተኛ ደግሞ በአውሮፓ ያለው የህዝባዊ እንቢተኝነት አሁንም እንደቀጠለ ነው።
በአውሮፓ ስትይ ምንድነው?
በአውሮፓ ኢትዮጵያውያን
አውሮፓ ያሉ ኢትዮጵያኖች ተቃውሟቸው እንደቀጠለ
ነው። በተለይ በኔዘርላንድ ተደረገውንም እሱንም እንዳስሳለን። እንደገና ደግሞ በጎንደር ከተማ በከመከም ወረዳ ላይ ተደረገ።
ከመከም የሚባል ወረዳ አለ። ከመከም የሚለው ዘፈን አለ። ከመከም ጎፈሬ፣ ከመከም ጉጥያ የሙሉቀን ዘፈን ነው።
ያ በደቡብ ጎንደር ሊቦ ከመከም ወረዳ ላይ የተከሰተ ክስተት አለ በዚህ ባሳለፍነው ሳምንት ውስጥ እና እሱንም አንድ ላይ ከቤት ዜናዎች ጋር የምናሰው ነገር ነው የሚሆነው።
ወደ መጀመሪያው ግን ስንል ወደ በኢትዮጵያ ኤርትራውያኖች ሰላማዊ ሰልፍ ወጥተው ነበር መንግስታቸውን ተቃውሞ ይላል። እነኚህ ሰሞኑን በወጣ በአውሮፓ ህብረትም በአሜሪካ እንትንም የወጣበትን ይሄ ምንድን ነው ተቃውሞ ኤርትራውያኖች ወጥተው አደባባይ ሊያሰሙ ድምጻቸውን ገዢው የኤርትራ መንግስት ጨቃኝና
ስለሆነ ከለከላቸው።
አዎ
ስለዚህ የወያኔ ፈቀደላቸው ነው።
አዎ
ሰላማዊ ዲሞክራሲ መብታቸው የኤርትራውያኖች መብት ተከብሮ እንዲከበርላቸው ኢትዮጵያውያኖቹ ለምን ይገደባሉ? ያስራል፣ ይገርፋል፣ ሰላማዊ ሰልፍ ለመውጣት ሲሞክሩ ለምን ይከለከላል?
እንግዲህ እሱ ነው እና የወጣ ነው። እንግዲህ
በነገራችን ላይ የነዚህ የሁለት መንግስታት ስራ ይሄ የሁለት አጭበርባሪ ድርጅቶች ስራ ይመስለኛል። ሳይው አንዳንድ ጊዜ ወያኔ በጣም ነው የሚገርመኝ። ከዚህ በፊትም እንደዚህ ሰላማዊ ሰልፍ አስደርጎ ነበር። የተባበሩት ነው የአፍሪካ አንድነት ድርጅት ስብሰባ ላይ ነው መሰለኝ ባልሳሳ፣ ከተሳሳ አቋርሞኛ ወይ ስብሰባ ላይ ኢትዮጵያኖች እንዳይሰለፉ ከለከለ። ኤርትራውያኖች ግን ተቃዋሚ የኤርትራ ተቃዋሚ የተባሉ እንግዲህ ኤርትራዊነታቸውንም ያው አምላክ ነው የሚያውቀው። አዎ አሁን እንደምሰማው አንዳንድ ፎቶዎች ፌስቡክ ላይ ወጥተዋል። ተቃዋሚ ተብለው የኤርትራ ተቃዋሚ ተብለው የወጡ ኤርትራውያኖች አንዳንዶቹ የምንድነው
አዲስ አበባ አንዷ ከራም አካባቢ
የቄራ ልጅ ነች ብላችሁኛ
የሚታወቁ
ከመገናኛም
ከቄራም ከተለያዩ አካባቢ። በጣም የሚደንቀው እንደደረሰን መረጃ መሰረት በቀን 250 ብር አበል እየተቀበሉ ነበር ይሄንን ሰልፍ የተቀላቀሉት። ትልቁ ነጥብ ምንድነው እነሱ መውጣታቸው ሳይሆን ኢትዮጵያ ውስጥ ያለው ዲሞክራሲ ስርዓት ሂደትና እውነታው የሚገለጽበት መንገድ እጅግ በጣም ያሳፍር ነው እና ይሄንን እነሱም እንደ ድራማ ለመስራት አፍሪካ ዩኒየን በር ላይ ቀርበው ሲያሳዩት የነበሩት አክሽን በትክክለኛው መንገድ ኢትዮጵያ ውስጥ የተፈጸሙ አክሽኖች ናቸው።
ኢትዮጵያ ውስጥ የሚፈጸመውን እነሱ ኤርትራ ውስጥ እንደዚህ ይደረጋል
ነው።
በመጀመሪያ ደረጃ ኤርትራውያን ተቃውመው መንግስታቸውን ተቃውመው ሰልፍ መውጣታቸው ለኔ ትክክለኛ መንገድ ሊሆን ይችላል። ግን ኢትዮጵያ ውስጥ ሰላማዊ ሰልፍ ማድረግ በማይቻልበት ሁኔታ ላይ ኢቭን አይደለም መንግስትን በመቃወም ፓርቲዎች በህጋዊ መንገድ ተደራጅተው የራሳቸውን ድምጽ ለማሰማት አደባባይ ላይ መውጣት በማይፈቀድበት ሀገር ውስጥ ለጎረቤት ሀገር ተቆርቋሪ ሆነን ምን ያሳየበት ሁኔታ ለኔ መንግስት ይሄ ነጻነትን የማያውቅ ነጻ አውጪ እንደሆነ በደንብ አርጎ የሚያሳየንት ነው። እውነታውና ያለው ሪያሊቲና እነሱ የሚያረጉት ነገር እጅግ በጣም የተራራቀ፣ በተለይ ደግሞ ህዝብን ምን ያክል አርገው እንደሚነቁና ሪስፔክት እንደሌላቸው የሚያሳይ ነገር ነውና ነጻነትን የማያውቅ ማህበረሰብ ለነሱ የሚሰጠው እድል ነገ ላይ መልሶ ምን አይነት ውጤትና ምን አይነት መፍትሄ ያመጣል የሚለው ነገር ሲል በሁሉም ኢትዮጵያ ውስጥ
ነጻነትን የማያውቅ ነጻ አውጪ ያለው አንዳርጋቸው ጽጌ መሰለኝ እንደሱ ናቸው ነው የምትለው። አንዳንድ ሰዎች ሲጠቅሱ ያዩትን ፎቶዎች አነጻጽረው ኢትዮጵያ ውስጥ እነዚህ ኤርትራውያኖች የተባሉት ኤርትራውያኖች እንግዲህ ኤርትራውያኖች ተብዬ ነው የምለው አላውቅም ሰላማዊ ሰልፍ ሲወጡ የያዙት ፒክቸሮች ወይንም ደግሞ የሚያሳዩት እንትን ምንድነው ህፃናት ሲገደሉ ምናምን የሚያሳይ ፎቶ ነው እጃቸው ታስሮ ኢትዮጵያ ውስጥ ግን በትክክል ያ ነገር በስራ ላይ ሆኗል አሁን እጃችን እጅና አግራቸው ልክ እንደ ባሪያ ታስረው ወታደሮች ከበዋቸው ያ ይላል ጋምቤላ አዎ እሱ ኡነተኛ ነው ኢትዮጵያ ውስጥ እነሱ ግን ኤርትራ ውስጥ እንደዚህ ይደረጋል ብሎ ፎቶ ያሳያሉ የራሳቸው ግን ያደርጉታል ሌላው ግድያው ስር ማሰሩ የዲሞክራሲ መብት ይከበር ኤርትራ ውስጥ ብሎ ማለቱ እሱን እኔ አልቃወምም መብታቸው ይከበር ኤርትራ ውስጥ ችግር ካለ ያ አይኔ ችግር አይደለም ግን ይሄንን የሚለው መንግስት እሱ ዘው አዲስ አበባ ቁጭ ብሎ የኢትዮጵያኖችን መብት አፍኖ ይዞ ሌላው ቀርቶ በህጋዊ መንገድ የተደራጁ የፖለቲካ ድርጅቶች እንኳን ፍቃድ ማመልከቻ አግብተው በህገ መንግስቱ የሚለውን ሙሉ አሟልተው ማድረግ በማይችሉበት ሀገር የሌላ የጎረቤት ሀገር ችግር አለ ይላሉ ማጨብጨብ ህዝብን እንዴት ነው የሰው ልጅ አይደለህም እንስሳ ነህ ማለት ነው ህዝቡን ከመናቃቸው የተነሳ እንደ እንስሳ ነው የሚቆጥሩት ምንም የማይገባው ድንጋይ አርገው ነው የሚያወጡ እና የሚያሳየው ምንድነው የወያኔን ብልጥነት ሳይሆን የወያኔን አይኔ በላ ፊት አይኑን በጨው የታጠበ የዱርዮች መንጋ መሆኑ ነው ልጅ ሆኜ አስተውስ ነበር በይጣጠር ኳስ ምናምን ስንጫወት ጉልበተኞች ይመጡና ከተሸነፉ በኋላ እንኳን በል ሌላ ተጨማሪ የለህም ወይ ይላሉ ለምን እኔ ነኝ እኮ ያሸነፍኩት ሬድ ደሞ ያንተ ብሏችን አንተ ሌላ ጨምር አላደለ ይሄ ምንም አታረገኝም እንደዚህ አይነት ነው ኢትዮጵያን ህዝብ አንድ መጻፍ አግኝቼ ነበር ከኢትዮጵያ ተልኮልኝ በምን ውስጥ በእስር ቤት በእስር ቤት ውስጥ ያለ ህዝብ ነው የሚለው በእስር ቤት ውስጥ ያለ በጠቅላላ ህዝቡ በእንትን ተይዟል ስዊድን እንደሚለው ይስራ ሆኗል እስረኛ ሆኗል ህዝቡ እና አንድ እስረኛ እንደፈለክ ነው የምታረገው በተለይ በውያኔ እንት ብትፈልግ ትገርፈዋለህ ብትፈልግ ማን ነው ይሄ ማርቲን ሺቪየስ ስለሱ የጻፈው በጣም ስቲል ጭንቅላቴን ይመታኛል ሲገረፉ አለ መጀመሪያ ነው የሚጮሁት ለግርፊያ እስር ቤት ይያላለ መጀመሪያ ነው ሰው የሚጮኸው ጉልበት ያለው ያን ጊዜ ነው ገና ሊገረፍ ሲል መጮህ ይጀምራል ከዛ በኋላ ግን ስለሚደክም መጨረሻ ላይ ድምጹንም አትሰማው ይላል እንድስከዚህ ድረስ ነው የሚቀልሉት እና ምን ያደርጋለው አለ ጧት በጧት ይመጡና አለ የቆርቆሮ እንት ነው ቤቱ እና ዱላቸውን ይዘው ቆርቆሮን ቆቆቆቆ ያርጉታል አለ ያን ጊዜ ምንድነው ቆጠራ ይላሉ አለ ያን ጊዜ ሰው ሁሉ በቃ ከተኛበት እየባነነ ተነስተ በግራ በቀኝ ይሰለፋል አለ እንደዚህ ያሉ በቃ እንትም ነው የሚገሉት አሉ ሞራሉን በቃ እርግድ ብድ ነው የሚለው እንዲህ አይነት ሀገር ነው ኢትዮጵያ ውስጥና ለነሱ ለዲሞክራሲ ብለው ለኤርትራ ለዛውም ለኤርትራ ዲሞክራሲ ብለው አዲስ አበባ ውስጥ የተባበሩት መንግስታት ወይ ምናምን ፊት ለፊት ማሰለፉ ምን ያህል ህዝቡን እንደሚነቁት ነው አላወቁትም ግን የወደቁለታ ምን አይነት እንት እንደሚደርስባቸው ቢያውቁ እንደ አይነቱን ወንጀል አይሰሩም ለማንኛውም
እንደው እንደሱ ካልቀረ ኤርትራኖች እኮ አሁን ሰሞኑን ራሳቸው ሰላም አይተፈቱ በዚህ በአውሮፓ መንግስታችን ላይ እንደዚህ ማቀብ ሊጣል አይገባም ብለው እኮ እነሱ አሳይተዋል ይሄ የውያኔ ባንድ ከማጨብጨብ ስራ ነው እንጂ እነኚህ ወጣው መንግስታችን እንደዚህ ጫቋይና አምባገነን አይደለም ብለው ራሳቸው ኤርትራኖች አደባባይ ላይ ወጣዋል እንደንዳሰው ካለ
ለነገሩ ዲሞክራሲ ባለበት ሀገር በአውሮፓ ውስጥ ደጋፊዎቹም ተቃዋሚዎቹም ቢወጡ እኔ አይገርመኝም የኤርትራ ለኔ ምንድነው የልም ያለው የመጨረሻው ገዳይ ዲክታተር ፈላጭ ቆራጭ መንግስት ምን ይሁን ብሎ ነው ለጎረቤት ሀገር ህዝብ ተቆርቆሮ አዲስ አበባ ያሉትን የራሱ ወገኖች በነገራችን ላይ ኤርትራዊም ትግሪኛ ተናጋሪ ነው ትግሪውም ትግሪኛ ተናጋሪ ነው እንደኔ አይነቱን ለይ ብትሉኝ አለየም ትግሪኛ ነው ማጥላላቴ ማይደለም ምንም አይደለም እነሱን አሰልፈው ኤርትራይናቸው ብሎ እሱ አዲስ አበባ ውስጥ ኢትዮጵያ ውስጥ የሚሰራውን ወንጀል እንደዚህ ይሰራል ኢትዮጵያ ማን ነው ኤርትራ ማለት ህዝቡን የኢትዮጵያን ህዝብ መጨረሻ ንቆታል ማለት ነው መጨረሻ እኛም ተነቀናል የሚያሳዝነኝ እኛም ተነቀን ተቀብለን ዝም ብለን አጎንብሰን ኖራለን አህያ ማን ነው ካላጎነበሽ ሰው አይጨነቅ ተከሻ ላይ አይወጣም አንተ ግን አጎንብሰህ ከተገኘ ማንንም ዶሮዋም ተወጣባለች አንተ ራስህም አልቀበልም ስካላልከ ድረስ እና እኛም ተቀበለን ቁጭ ብለናል ይሄንን ሲያው ደግሞ በነገራችን ላይ ብዙ ጊዜ እናገራለን ወያኔና ውሻ ለኔ አንድ ነው ውሻ ከሮት ግለት ሲሪየስሊ ውሻ ከሮት ግለት የሚጮህ ውሻ ይምጣ ቁምበት ቀጥ ብለ ቁምበት ወይንም ቁጭ ባልበት nothing happens ምንም አያረግም እንደውም ጭራውን እንትን ዋግ እንትን ማረግ ይጀምራል ዋግ ማረግ ይሄ ምንድነው እንደዚህ ማለት ጭራውን መፈተል ይጀምራል ወያኔዎችም እንደዚህ ናቸው ኦፍኮርስ አደጋ ያደርሱ ማለት አይደለም ማአት ሺ ኢትዮጵያ ይገለዋል ግን አንተ መፍራትህን ካዩ የምታደርገው ነገር በሙሉ ለነሱ መሸበር መሆን መሸነም መሆኑን ካዩ ከመግደላቸው ላይቀር ሞራልህንም ገለው ነው የሚሞቱት የሚገሉ ሞራልህንም ገለው የፈራን ሰው እስከመጨረሻው እንዴ ልበል ፈሪ እገልሃለሁ መሬት ቆፍር ምቀብርብህ ሲል ፈሪው ምን እንደሚልታካለ ጌታዬ ስንት መሬት ስንት ሜትር ዝቅ አድርጌ ልቆፍር ነው የምለው መሞቱ ላይቀር መሞቱ ላይቀር እኔ መሞቴ ካልቀረ እንደዛ ተርበርብጃል ሞትም መሞቴ ካልቀረ እና ወያኖችም ይሄንን ያውቃሉ የፈራቸውን ሰው የፈራቸውን ድርጅት በቃ የመጨረሻ ባሪያ ነው የሚያደርጉት መጎት መጥረጊያ ነው የሚያደርጉት መሞቴ ካልቀረ ቀጥ ብዬ ነው መሞተው እንዲህ አይነት አቋም መኖር ሲገባን ኢትዮጵያኖች የመጨረሻ ተልፈስፍሰን ለአያት ቅድማያቶቻችን ለጣሊያን ቦምብ ባይሮፕላን ላወረደባቸው ጣሊያን ያልተፈሰፈሱ እኛ ብዙ መንገድ ይያለን አይ ዶንት ኖ ይሆን ጥቅም ይዞን አልቀናል እና ለማንኛውም ሌላም ፕሮግራም አለን ይመስለኛል
ግን ዳሳቻን ያላችሁ
ነው ያን ፕሮግራም አለ ሪካፕ ለማድረግ ይሄንን ሰምራይዝ አድርገን ለመጨረስ ምንድነው ይሄን ፕሮግራም ያዳምጡ ሰዎችም ሶስት ነጥቦችን ከቁም ነገር እንዲይዙልን ፈልጋለን ይሄን ፕሮግራም ስንሰራ የመጀመሪያው በ97 ምርጫን ተከትሎ የነበረው የቀድሞ ጠቅላይ ሚኒስትራችን ባወጡ ህግ ባወጡበት ሰሞንና በተከተለበት ሟቹን ያ እንግዲህ እንደ ስራቸው እና ምንድነው ባወጡበት ስርዓት ላይና ምንም ሰው መሰብሰብ የማይችል በቱኔታ አፍሪካ ኤኤዩ ፊለፍት ላይ ኤርትራያኖች ተሰብስበው ሰልፍ እንዲያደርጉ ፈቅዶ ነበር። ይሄ አንድ ጥያቄ ነው። ሁለተኛው ኢትዮጵያ መንግስት ከኤርትራ ጋር ያለው አንዱም ትልቁ ችግርና እንደ ጻባጫሪነት የሚታይበት ሂደት ተቃዋሚዎቹን ይረዳል በሚል ሂደት ነው። ይሄኛው ሂደት አድማጮቹም በምን አይነት ሁኔታ ያዩታል? ተቃዋሚዎቹን ይረዱብኛል ሐሳባቸውንም ይስጡ ይሄን ነገር ጀጅም ለማድረግ ከነዚህ አይነት ፖይንቶች ማየት ያስፈልጋል። ሲነሳ ኢትዮጵያ ውስጥ ያለው ሶስተኛ ፖይንት ደግሞ ያለው ኢትዮጵያ ውስጥ ያለው የመሰብሰብ ሐሳብ በነጻ የመግለጽ ነጻነት ለኢትዮጵያና ከኢትዮጵያ ወጪ ላሉ ዜጋዎች ያለው ሁኔታ ምንድነው? ሌላው አይደለም መንግስትን ተቃውሞ ሳይሆን ይሄ ህዝብ በሊቢያ ወንድሞቹ ስለታረደበት ተቃውሞ አደባባይ ላይ ስለወጣ የደረሰበት ሁኔታ እናቃለን። ይሄን ያክል ጫና ባለበት ሁኔታ ውስጥ እንደዚህ አይነት ስራዎች መስራት ኢትዮጵያ የማን ነች? ሪሊ ለኢትዮጵያውያን ማህበረሰብ የተሰራች ሀገር ነች ወይስ ለተለያዩ ትንንሽ የፖለቲካ ጥቅሞች የተሰራች ሀገር ይሆንሽ ነው? እነዚህ ነገሮች ከግምት ውስጥ አርጎ ቢያዩ
አድማጭ
ለማሳውና ፍርዱ ለማተው ነው።
ወደሚቀጥለው ስንል በአውሮፓና በአሜሪካ ያለ ህዝባዊ ቢተኝነቱ ምን ይመስል ነበር ነው? ትላንትና በኔዘርላንድ የተደረገው እንደ ትንሽ ነው። በኔዘርላንድ ፈንድሬዚንግ አዘጋጅተው ነበር ወያኔዎች። በዛ ፈንድሬዚንግ ላይ እንግዲህ ፈንድሬዚንግ እንዳይዘጋጅ ተደርገው ተዘግቷል። በአውሮፓ
ምንድነው የተደረገው? የሆላንዱ ምንድነው ትናንት የተደረገው?
ያው በዋናነት የገቢ ማሰባሰቢያ ፕሮግራም አዘጋጅተው ነበር።
ምንድነው ገቢው?
ያው ኢትዮጵያ ውስጥ ላለው ብዙ አይነት የገቢ ሂደቶች አሉ። በዋናነት ግን
የፈረደበት አባይ ነው።
አባይም አለ አባይም አለ። በዋናነት ያው ኢትዮጵያን የመርዳትና በአቅም ማሳደግ ብሎም ቦንድ የመሸጥ ነው። አልቲሜትሊ ከብዙ ጊዜ ወያኔዎችና ካድሮቻቸው አሁን ላይ የሚወጡባት አዲስ ዋስታይል እቺ ቦንድ ሽያጭ ነችና እዛ አካባቢ ያሉትን የስርዓቱ ደጋፊዎች ወይም ቀደም አንተ ያነሳቸው ለመሸከም ዝግጁ የሆኑ አያዎች ምላቸው ነኝ እነሱ ማህበረሰቦች አሰባስበው የገቢ ፕሮግራም ለማዘጋጀት ያሰበው የተለያዩ ባለስልጣናት መጥተው ነበር እዛ ቦታ ላይና ሁኔታው ባልተጠበቀ ሁኔታ ረብሻ ተፈጥሮ ቦታ ላይ መጥተው የነበሩትም ወያኔ ተለልካዶቹን ፖሊስ ይዞ ከቦታው ዞር እንዳረጋቸውና ፕሮግራሙ ታሰበው ሁኔታ ሳይሰራ መቅረቱ ታውቋል።
ይሄ ሆላንድ ነው የተደረገው ተራ
ኔዘርላንድ ያ
ሮተርዳም እንደው ስለይ ታሚም ለታስተውሰም የምትፈልገው ነገር አለ ቀደም ስንወያይ።
አዎ እንግዲህ የኔዘርላንዱ ለየት የሚያደርገው አንድ አስገራሚ ነገር ማየት ይችላል። አሜሪካን ሀገር በኤምባሲ ውስጥ የሚሰራው ሰራተኛ በተደረገበት
ሽጉጥ ተኮተ የተባለው
ሽጉጥ የተኮሰው ግለሰብ ሮተርዳም ወይም ደግሞ አምስተርዳም ሆላንድ ታይቷል ሰውየው ከወያኔ ባለስልጣኖች
ጋር። ኦኬ ከዛ ሲባረር መልሰው አዙረው ሆላንድ ላኩት ማለት ነው?
ማለት ነው እዛ እነሱ ሲጠብቀና እነሱ ሲከላከል የነበረ ሰው ነው። ይሄ ነው እዛ ቦታ ላይ ያስገራሚው ነገር። በአጠቃላይ ግን ወያኔ ባለስልጣናት ለቦንድ ሽያጭው ለተለያየ ስራ በተለያዩ አውሮፓና አሜሪካ ከተሞች ላይ እንደፈለጉ በነጻነት መንቀሳቀስ እንደማይችሉ ከቅርብ ጊዜ ወዲህ በተለይ
ሹዲንግ ግን እንዴት ነው?
ሹዲንም እንደምታቀው የቴድሮስ
አዳኖም
ዶክተር ቴድሮስ አዳኖም እዚህ መጥቶ በኢትዮጵያን አክቲቪስቶች ከፍተኛ የሆነ ተቃውሞ ገጥሞት
ግን ፈንድሬዚንግ ለማድረግ ቢሞክሩም ወያኔዎች ኢትዮጵያዊ እዚህ ያለው ምን አይነት እርምጃ ይወስዳልታል? እሱ
እንግዲህ ያው ለነሱ እንተው
ወደ ኋላ አይ ሚዲያ እንደዚህ ነገር ኢንተረስት ያደርጋል
ነው አይ ነው
በደምብ
ይሄ ስቶክሆልም ስዊድን አካባቢ ብቆ በእንደዚህ አይነት ሁኔታዎች ላይ ከዚህም ቀደም በተደጋጋሚነት የሚታወቁበት ሁኔታ አለና እንዲሁም አንድ በነባራዊነት ማቀው አንድ ሁኔታ አለ። ብዙ ጊዜ የቀደምት አምባሳደሮች ወደ ስዊድን ተሾመው ሲላኩ እጅግ በጣም ዲስከሬጅ ነው የሚሆኑትና አይ በቃ እንደንተን ነው እንደ ቅጣት ነው የሚያስቡት የነበረው። ምክንያቱም እዚህ ያለው ተቃውሞ ኃይል በተለይ ደግሞ ቀደም ባሉት ሂደቶች ላይ በጣም ጠንካራ እንደነበረ እና ይሄ ነገር እንደሚቀጥልና እንደዚህ አይነት ሁኔታዎች ሲፈጠሩ ተቃውሞም እንደሚኖር እምነቱ አለኝ ይመስለኛል።
ሌላ ምንድነው ከመከም ያላችሁ ትንሽ
ወንደርም የከመከም ዋና ወረዳ እስቲ
ያ በዋናነት ባሳለፍነው ሳምንት ውስጥ የተካሄደው አበይት ነገር በሀገራችን ውስጥ በደቡብ ጎንደር ሊቦ ከመከም ወረዳ አካባቢ ላይ የአርበኞች ግንቦት 7 ያደረጃቸው የንቅናቄ ወታደሮች 6 ፖሊሶችን በመግደል 1 ብሬን መትረየስና 4 ክላሽንኮቭ ጠመንጃ እንዲሁም በርካታ የእጅ ቦምቦች መማረካቸውን ተዘግቧል። በተለያዩ ሚዲያዎች ላይም ተዘግቧል። ከቦታውን ለማጣ ተችሏል። ይህንን ተከትሎ በአዲስ ዘመን ከተማ አካባቢ ህዝባዊ ወያኔ ሀይልና ትግራይ የሚመራው መንግስት ጉጅሌ እጅግ በጣም በመደናገጥ ፍተሻዎችን በማካሄድና ማህበረሰቡን የደበቃቸዋቸውን ማህበረሰቦች ወይም ታጋዮች አውጡ ብሎ እየደበደበና እያሰረ እንዳለ ነው አሁን እስከ ግባንበት ድረስ ያለ መረጃም ያመለክተው። እና በከመከም የተካሄደው አብዴት ይታየኝ
ከመከም ጉትያ ከመከም የሙሉቀን ዘፈን ይለኛል። ኦኬ እሺ ሌላ
እንግዲህ ይሄን ሳምንቱ አብሙት እንደዚህ ናቸው ከጨረስን የተለያዩ ፕሮግራሞች አለን እንደተለመደው በማስከተል ያንን ፕሮግራም እናቀርብበት ሁኔታ ይኖራል። በማስከተል የአንደርጋቹ ጽጌ ፕሮግራም መሰረት አድርጎ
ምንድነው የአንደርጋቹ ጽጌ ፕሮግራም
ከባዮግራፊው
ኦኬ ስለ አንደርጋቹ ጽጌ
ማነው ሚሊዮን ጀምሮ ኦኬ ኦኬ እዚህ ስቶኮልም ከተባለ የተደረገውን
ኦኬ
ሁለተኛ አመቱን
የማክሰኞው ሰላማዊ ሰልፍ ነው እንትለው።
አዎ
በዋናነት ያው አንዳርጋቸው ጽጌ በግንቦት 7 አሁን ባሁን ደግሞ ባርበኞች ግንቦት 7 የትግል ስራ ሂደት ውስጥ በዋና ስራ አስፈጻሚነት ወይም በዋና አስተዳደርነት ይሰራና ያገለግል የነበረ ጠንካራ ታጋይ ነውና ይህ ታጋይ በስራ ሂደት ላይ ሰነአ ላይ የዛሬ 2 አመት በጉዞ ላይ ያለ ሃይጀክ ተደርጎ ለኢትዮጵያ መንግስት ተላልፎ የተሰጠበትና አሁን ሁለተኛ አመት የደረሰበት ሁኔታ አለ። እና ሁለተኛ አመቱን ለመዘከር የተካሄዱ በአለም ዙሪያ የተካሄዱ ሂደቶች ነበሩና
የስቶኮልሙ
አንድ ፓርት ነው እቺን ነገር ነጠል አድርገን ዲስከስ እንድናረጋግጥ ነው። እንደመነሻ ያው አንዳርጋቸው ጽጌ ምን ይመስላል ብለን ባዮግራፊ ሰተን ዲስከስ እናረጋግጣለን እንዴት ማለት ነው።
በጣም ጥሩ። በአምስት ሰዓት ላይ እንደተለመደው ዜና ይቀርብና ከዜና በኋላ ዛሬ ዋና ውይይት አርስት እናደርገው ይሄ በስዊድን መንግስት ጸደቀ የሚባለው ባለፈው ጁን 30 ጸደቀ የሚባለው የ ፍቃድ የሌላቸው ስደተኞችን እኔ ስደተኛ የሚለውን አንዱን ብቻ መውሰድ አልፈልግም ጋር ሁሉም ስደተኛ ነው። ፍቃድ ያለውም ኢቭን ዜግነት ያለውም ሁሉ ስደተኛ ነው። ስደተኛ ሆኖ ነው የመጣው በተለያየ ምክንያት የኢኮኖሚም አለ የሶሻልም የፈለገ የሆነ ፖለቲካም አለ። ብቻ ፍቃድ የሌላቸው ስደተኞችን በተመለከተ የተወሰደው هج من دنو تكمو من دنو وداتو من دنو سدتنو لمن تكاومو إهن بتملكت راسا تشو إهن اگر يعجبانا الليميلو إيه دولو إهن ويجب بمي جمر بغزي أستايتا تشو بساتو دسي لنال أستايت المساتي متفرلقو وينم تياكي عرضني متلو በዜሮ ስምንት አስራ ዘጠኝ አስር ዜሮ ዜሮ ይሄ ውይይት ከአምስት ሰዓት በኋላ ሲጀመር እንድትካፈሉ እንጋብዛችኋለን። እንግዲህ አድማጮቻችን ፕሮግራማችን እስከ ስድስት ሰዓት ድረስ ይቀጥላል። ቴክኒሽያናችን አንድ ሙዚቃ ጀባ ይለንና ሃናም ፕሮግራሟን ለማዘጋጀት ጎንበስ ቀና እያለች ነው። የሷን ፕሮግራም እንከታተላለን። በመጀመሪያ ቴክኒሽያን ሙዚቃ ጋብዘን
I'm not afraid. አርማጆች በመከታተል ላይ ያላችሁት ከዚህ ከስዊድን ስቶክሆልም ተላልፎን ኢትዮጵያ ድምጽ ሬዲዮ ነው። በማስከተል ወያኔ ማለት ህዝብ ነው ወይስ የሚለውን የሄኖክ የሺ ጥላን ጽሁፍ አናታ ቀርባለች፣ ወደዛ እናልፋለን።
ወያኔ ማለት ህዝብ ነው ወይስ ይላል ጽሁፉ። ባለንበት ክፍለ ዘመን ማህይም መሆን መብት አይደለም። ማሰብ በጀመርንበት ዘመን የሞራንግ አንሶ ከነፍሳትነት ወደ መንፈስነት በተቀየረበት ትራንዚስተር ሊሸጋገር በተቀየረበት ዘመን ማህይም መሆን ወንጀል ነው። ማህይምነት እንደ መብት ወስደው ራቁቱን የተወለደ ልጅ ራቁቱን አድጎ ራቁቱን ኖሮ ራቁቱን መሞት አለበት ብለው የሚያስቡ ካሉ እንዲህ ያለው አስተሳሰብ ሃይማኖታዊ ይሁን ሞራላዊ መሰረት አይኖረውም። ባረንጓሌ ምድር ላይ ተፈጥሮ ድርቅ በመጣ ቁጥር በረሃብ የሚያልቅ ህዝብን፣ የተበላሸ የግብርና ፖሊሲ ባየር ለውጥ የሚያልቅ ህዝብን እያላከኩ የሆነ ሁላ የሆነው የዓለም ደረጃ እንኳን ኮረም ኮሎራዶም ድርቅ አለ እያሉ ድንቁርናን ደሞ ስለምንም ምክንያት ሲባሉ መፍት ሊሆን አይችልም፣ እንዲያውም ወንጀል ነው። የተሳሳተ ፖሊሲ፣ የተሳሳተ የቅድ ረቂቅ፣ የተሳሳተ ህግ አውጪ፣ የተሳሳተ ህግ ተርጓሚ፣ የተሳሳተ ህግ አስፈጻሚ፣ ቅጣምባሩ በጠፋ ህግ ዲስኩርስ ለፍትህ ቢያወሩ ስህተቱን ካላወቀ የመነጨ የድንቁርና ውጤት ነው ተብሎ ይቅርታ የማይደረግለት ጉዳይ አይሆንም። እንዲህ ያለው ድንቁርና ይቅርታ አይገባውም። በዓለም ታሪክ እየሰማ የደማና የተጠማ ያደገ የወደቀ በሁለት አሃዝ ኢኮኖሚ መሻሻልን አሳይቶ ህዝቦቹን መመገብ አቅቶት የምግብ ርዳታ የሚለምን ፍርአት ድንቁርና አይደለም። ህዝቡን ከመጤፍ ከመቁጠር የመጣ እንኳን ባይሆን እንዲህ ያለው ድንቁርና መብት መሆን አይችልም። የህዋት ድንቁርና መናገር እነተን ሳያውቁ ቀርቶ ቢሆን እንኳን ያሉትን ያደረጉትን እንዲህ አይነቱን አለማወቅ መብት መሆን አይችልም። እንዲህ አይነቱ መሳሳት በይቅርታ የሚታለፍ ጉዳይ አይሆንም፣ አይደለምም ወንጀልም ነው። ደርግ በብሔራዊ ውትድርና እየከሰሰ ወጣቱን በግድ ለጦርነት ማገደው በሚል አጀባዊ ዲስኩር ተጠምደው የኑሮ ጫፍን ዘረኝነት ከደርግ ውትድርና ተርፎ ቤተሰቡን የመሰረቱ ወጣት ልጆቹን በተራው የወያኔ ቅጥ ያጣማን አልበኝነት በፈጠረው ተስባቢስነት ስደት ቢነጥቀውም በሳውዝ አፍሪካ በጎማ ውስጥ ተከቶ ሲቃጠል፣ በሊቢያ እንደ ካፕታን ሲታረድ፣ በሜዲትራኒያን ባህር ሰምጠው ሲሞቱ፣ በግብጽ ሰነሃ በረሃ በኩላሊትና ልባቸው ተሰንጥቆ ሲወሰድ፣ በገዛ ሀገሩ በዘሩ እየተመረጠ ሀብት ንብረቱ ተቀምቶ ሲባረር፣ ሲሰደድ፣ ሲገደል፣ እኒህ የህዋት ደጋፊዎች ህዋት ምን እንደሚሰራ አያውቁም ብለን ብናምን እንኳን ወገኖቻቸው ላይ እየደረሰ ያለው መከራ ስቃይና ሞት ከማንም የተደበቀ አይደለም። ይህን ያደባባይ እውነት ከዶ ከህዋት ጎን መቆም መፍት አይደለም። ይህ ኢትዮጵያዊነትና ህዝቦችን ለማጥፋት የተቃጣ ወንጀል ነው። ስለዚህ እንዲህ አይነቱን ድንቁርና መፍት አይደለም ወንጀል ነው። ጂኒው ሳሙራ የኑስ እንዳለው ህዋት ህዝብ ነው፣ ወያኔ ህዝብ ነው። ህዝብ ደግሞ የትግራይ ህዝብ ስለመሆኑ ብዙ ማሳያና ማስረጃዎች አሉ። እንዲህ ህዝቡ አካል የህዝብ ስቃይ የማይገባቸው ከሆኑ ህዝቡን ኢትዮጵያዊነት ማህይምነት አይሆንም። ስለእናንተ ጉርብትና የአምሮ መኖር ቡድን ይሆናል። ይህ ምንም ማለት እንደሆነ ከሆነ በኋላ ለማወቅ መጠራጠር ሌላ ማህይምነት ነው። በዚህ ዘመን አለመማር የሚያስከትለው ነገር ከባድ ነው። የኢትዮጵያ ህዝብ መከራ ከንፈር በመምጠጥ ልታልፎ አይገባ ይሆናል። ጥርሱን የነከሰ ሰው እንደሚጠብቃቸው አለማወቃቸው ግን ያሳዝናል። አድማጮቻችን ጽሁፉ በዚህ ተጠቃሏል። ያቀረብኩላችሁ ሃና ታደሰ ነኝ። Yeah.
ይስጥልኝ አርማቻችን ተመልሰን መተናል ቀደም እንዳነሳሳ ነው ያው ከዚህ አሁን ላይ የምናረገው ፕሮግራም የ ከዚህ ቀደም ሲከን እንደነበረው የአንዳርጋቸው ጽጌን ሁለተኛ አመት በእስር ላይ ያለበትን ቀን ለማሰብ በተለያዩ ሀገራቶች ላይ የፕሮግራሞች ተካሂዶ ነበር ከነዚሁ መካከል ውስጥ ስቶክሆልም ላይ የተካሄዶ አንዱ አቤት አንድ ፕሮግራም ነበርና ይሄንን ፕሮግራም ለመዘገብ እዚህ ስቱዲዮ ውስጥ የተገኘን አራት ሰዎች አሉና ራሳችን በመስተዋወቅ ወደ ፕሮግራሙ እንገባለን እኔ መብራቱ አለው
እኔ ደምስገን
እኔ መሐመድ አደሰ
እኔ ዛምበር
ኦኬ በመጀመሪያ እስቲ ወደ ፕሮግራሙ ከመግባታችን በፊት አንዳርጋቸው ጽጌ ማን ነው ምንድነው አነሳሱ ወዴት ነው እስካሁንስ ያለበት ሁኔታ ምንድነው የሚለውን አጠር ያለች የሱን ህይወት ታሪክ መተዳሰስ ፕሮግራም አለችን እሷን አስቀድመን ወደ ውይይታችን እንመለሳለን አብራችሁን ቆዩ
አንዳርጋቸው ጽጌ ማን ነው አንዳርጋቸው ጽጌ ጥር 1 ቀን 1947 ዓ.ም ምረት በኢትዮጵያውና ከተማ አዲስ አበባ ተወለደ ቀድሞው ለትምርት ሲደርስ ካሳንቺስ በሚገኘው ትንሳኤ ትምርት ቤት ጀመረ ሁለተኛ ደረጃ ትምርቱን ባስፋውሰን ትምርት ቤትም ቀጠለ የከፍተኛ ሁለተኛ ደረጃ ትምርቱን በተፈሪ መኮንን ተምሮ በ1965 ዓ.ም ምረት አዲስ አበባ ዩኒቨርሲቲ 5 ኪሎ ካምፓስ በመግባት ለሁለት ዓመት የኤሌክትሪካል ኢንጂነሪንግ ትምርቱን ተከታትሏል በወቅቱ በዩኒቨርሲቲ ተማሪዎች የተከታተለው የፊውዳሉን ስርዓት የማስወገድ የፖለቲካ እንቅስቃሴ ላይም ተሳታፊ ነበር ከንጉሳዊ ስርዓት ውድቀት በኋላ በነበረው የፖለቲካ ለውጥ ተሳታፊ በመሆኑና በወቅቱ የነበረውን የደርግን ስርዓት በመቃወም ተደብድቧል ታስሯል ከስርዓቱም በኋላ የደርግን ስርዓት ለመጣል የትጥቅ ትግል አማራጭ የሌለው መፍትሄ መሆኑን በመረዳቱ ትግራይ ክልል ወደሚገኘው አሲምባ ተራራ በመሄድ የአሁኑን አሳሪ ጨቋኝና ገዳይ ስርዓት የቀድሞውን ነጻውጪ ግንባር ኢህአዴግን ተቀላቅሏል ያስተሳሰብ ልዩነት በመኖሩ ምክንያት ብዙም ሳይቆይ ይህንን ግንባር በመተው በሱዳን በኩል ወደ እንግሊዝ ተጉዟል በእንግሊዝ ሀገር በግሪንዊች ዩኒቨርሲቲ የፍልስፍና ትምህርቱንም ተከታትሏል አንዳርጋቸው ጽጌ ከባለቤቱና ከሶስት ልጆቹ ጋር በለንደን ከተማ ይኖርም ነበር የሀገሩ ኢትዮጵያና የህዝቧ መራብ የመልካም አስተዳደር ጦት ስደትና ስቃይ ሰላም ይነሳው የነበረው አንዳርጋቸው ጽጌ ከደርግ ውድቀት በኋላ ወደ ኢትዮጵያ በመመለስ አዲስ ከተቋቋመው ከኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ጋር አብሮ ለመስራት ሞክሯል ነገር ግን ስርዓቱ ፍጹም አምባገነንና ዘር ላይ መሰረት ያደረገ በመሆኑም በተረዳ ጊዜ የስርዓቱ ስራ አስፈጻሚ ከመሆን አስቀድሞ ስራውን በመልቀቅ ወደ እንግሊዝ ሀገር ተመልሷል በእንግሊዝ ሀገርም የተለያዩ ጽሁፎችን በመጻፍ የስርዓቱን አስከፊነት አምባገነንነት እንዲሁም ዘረኝነት በመግለጽ ተችቷል በ1997 ምርጫ ላይ ወደ ኢትዮጵያ በመመለስ ቅንጅት ለአንድነትና ለዲሞክራሲ ፓርቲን ተቀላቅሏል ይህንንም ፓርቲ በእውቀቱ በገንዘቡ እንዲሁም በጉልበቱም አገልግሏል በዚሁ ዓመተ ምህረት ያሳተመውን ንጻነት የማያውቅ ንጻውጪ ከሚለው መጽሐፍ የሚገኘውን ገቢ ሙሉ በሙሉ ለዚህ ፓርቲ እንዲሆን አድርጓል በግንቦት 7 1997 ሽንፈቱን አልቀበልም ያለው የወያኔ ኢህአዴግ ስርዓት ለተቃውሞ የወጡትን ህጻናት ወጣቶች አዛውንት ሴት ወንድ ሳይመርጥ ጭካኔ በተሞላበት ሁኔታ ገድሏል በሺዎች የሚቆጠሩትን ደግሞ አስሯል ከስረኞቹ ውስጥ አንዱ አንዳርጋቸው ጽጌ ነበር ከብዙ ድብደባና እንግልት በኋላ ተፈቶ ወደ እንግሊዝ ተመልሷል እንግሊዝ ሀገር ከተመለሰ በኋላ የተለያዩ ዓለም አቀፍ ድርጅቶች ስብሰባ ላይ ንግግር በማድረግ የስርዓቱን አስከፊነትና አምባገነንነት በመግለጽ የታሰሩትን የቅንጅት አመራሮች እንዲፈቱ ከፍተኛ የሆነ አስተዋጽኦም አድርጓል የታፈረች የተከበረች ለሁሉም እኩል የሆነች ኢትዮጵያን ለመፍጠር ባለው ጽኑ ፍላጎት ከምርጫ 97 በኋላ እንደ አውሮፓውያን አቆጣጠር 2008 ላይ ከነ ፕሮፌሰር ብራውን ነጋ ጋር በመሆን ግንቦት 7 ለፍትህ ለነጻነትና ለዲሞክራሲ ፓርቲን አቋቁሟል አንዳርጋቸው ጽጌም በወያኔ እጅ እስከገባበት ቀን ድረስ የግንቦት 7 ዋና ጸሐፊ በመሆን አገልግሏል እንደ አውሮፓውያን አቆጣጠር ሰኔ 23 2004 አንድ የማይታመንና ግራ የሚያጋባ ዜና በተለያዩ የመገናኛ ብዙሃን ተዘገበ አቶ አንዳርጋቸው ጽጌ ወደ ኤርትራ ጉዞ በማድረግ ላይ ሳለ የመን ሰንዓ አውሮፕላን ማረፊያ ላይ ተይዞ ለወያኔ መንግስት መተላለፉም ታወቀ በዚህ ወቅት የወያኔ ባለስልጣናት በተለያዩ የወያኔ ሚዲያዎች የግንቦት 7 ወይም የሌሎች ተቃዋሚ ፖለቲካ ፓርቲዎች እንቅስቃሴ አበቃለት በማለት ፎከሩም ሸለሉ ነገር ግን ነገሩ የተግላቢጦሽ ሆኖ ሚስማር ከላይ ሲመጡ ይጠነክራል እንደሚባለው ፓርቲዎቹ ከመቼውም ጊዜ በላይ ተጠናክሯል ያንዳርጋቹ ጽጌ ወያኔጅ ውስጥ መግባት በሚንቦለቦል ሰዓት ላይ ነዳጅ እንደመርጨት ሆኖ የትግሉን አድማስ አስፍቶ ዛሬ ደረሰበት ደረጃ ላይ አድርሶታል። ለዚህም ይመስላል ባሳለፍነው ሳምንት ሐሙስ ሰኔ 23 2016 እንደ አውሮፓውያን አቆጣጠር በተለያዩ የአውሮፓና የአሜሪካ እንዲሁም የአውስትራሊያ ከተሞች ሀገር ወዳድ ኢትዮጵያውያን የአርበኞች ግንቦት 7 አባላትና ደጋፊዎች አንዳርጋቸው ጽጌ የተያዘበትን ሁለተኛ በተስመልክቶ በተለያየ መልኩ ያስታወሱት። እኛም በመኖርበት ሱዳን ስቶክሆልም ከተማ በሰርገልስ ቶርግ የቀን በደመቀ ሁኔታ ተስቧልፏል። ፕሮግራሙ የተጀመረው 16 ሰዓት በኢትዮጵያ አቆጣጠር 10 ሰዓት ላይ ነው። አብዛኛው ሀገር ወዳድ ኢትዮጵያዊ አለወትሮው ሰዓቱን አክብሮ ተገኝቷል። አብዛኛው ሰው ለዕለቱ ፕሮግራም ተብሎ የተዘጋጀውን ቲሸርት ለብሷል። የተለያዩ መፈክሮችን የያዙ ፍላየሮች ወረቀቶች ለተሳታፊዎች ተበትነዋል። የለቱን ፕሮግራም መጀመር ያበሰረው አዘጋጅ ኮሚቴው የአርበኞች ግንቦት 7 በስዊድን ዋና ሰብሳቢ የሆኑትን አቶ ዘለሌን ጋበዘ። አንዳርጋቸው ጽጌ ለኢትዮጵያ ፖለቲካ ያደረገውን ከፍተኛ አስተዋጽኦና ትግሉ አሁን የደረሰበትን ደረጃ አስረዱ። የአርበኞች ግንቦት 7 በስዊድን ዋና ጸሐፊ የሆኑት አቶ ጌታሁን አንዳርጋቸው ጽጌ በተያዘበት ጊዜ የተሰማቸውን የተደበላለቀና አሳዛኝ ስሜትም ገለጹ። የድርጅቱ መጨረሻ ይሆን እንዴ የሚለውንም ስሜታቸውን አልሸሽሙ። የፕሮግራሙ ተሳታፊ የሆኑ አገር ወዳድ ኢትዮጵያውያን ለድርጅቱ ይጠቅማል ያሉትን ገንቢ አስተያየት ሰጥተዋል። በአንዳርጋቸው ጽጌ የተጻፈው ባንቺ ነው ኢትዮጵያ የሚለው መዝሙርም በተለየ ድባብ ተዘመረ። በመጨረሻም ፕሮግራሙ በሃይማኖት አባቶች ምርቃትና በህሊና ጸሎት ተፈጸመ።
እንግዲህ ዳሳዋል ከመነሻው እስከ መድረሻው እስከ ዛሬ እስከ አሁን ያለንበት ሁለተኛ ዓመት የሥራ ግዜውና የፖለቲካ አነሳሱን ከፖለቲካ መጀመሪያ ምን ይመስል ነበር አንዳርጋቸው ጽጌ የሚለውን ስታነሳ እንደውም የባስ የተደበላለቀ ስሜት መጣብኝ። በጣም የሚያሳዝን ታሪክ ነው። ይሄን አምባገነን ስርዓት ትቶ እንደገና ወደ እንግሊዝ ደግሞ ተመልሶ ያንን ስርዓት ይነቅፍ ነበር በነበረበት ሀገር ነው። የማይሐዝን ኢትዮጵያኖች ምን እንደሆነ ታውቃለህ? እንዶን አንዳርጋቸው ስናነሳ ብዙ ኢትዮጵያውያን ከሀገራቸው ከወጡ በኋላ ስለ ሀገራቸው በሄዱበት ሀገር ባሉበትም በተቀመጡበትም ይሄ ውስጣቸው የሚነተርካቸው ነገር አለ። አንዳርጋቸውን የምታየው ማለት እንግሊዝ ሀገር ከመጣ በኋላ የውያኔ ስርዓት በቃ የራሱ ጉዳይ ብሎ ሀገሩን ትቶ መቀመጥ የሚችል ሰው ነበር። ዛሬ የሚደርስበትን አደጋ ስታይ፣ ዛሬ በአምባገነኖች እጅ ወድቆ ያለበትን ነገር ስታይ እምቢ ብሎ መቀመጥ የሚችል ሰው ነው። እቺ ሀገር ግን የማታስቀምጥ ነገር አንድ የሆነ ነገር አላት ማለት ነው። አንዳርጋቸው እንደዛ ነው ሳልኩት አሁን ታሪኩን
ተተረከው። ያ በሰውኛ አሳሰፍ ሂደት ውስጥ ምስቴጅን አስተያይኮ ሰው ልጅ ሁለት አይነት ነው። ታሪክ ሰሪና ታሪክ አድናቂ ሰው አለና እንደዚህ አይነት በሰው ኑሮ ነባራዊ ህይወት ሂደት ውስጥ ነጥረው የሚመጡ አንዳንድ ኤክሴፕሽናል የሆኑ ሰዎች አሉ። እኔ ከነዛ አይነት ውስጥ ምን መደበው ሰው ነው አንዳርጋቸው። በአለማችን የትግል ስርዓት ሂደቶች ውስጥ ብትዩ ሄጂ እና ማህተመ ጋንዲ እና ማርቲን ሉተር ኪንግ እና ኔልሰን ማንዴላ ወተሽን ወደ ቪየትናም ብትሄጂ አሉ እና ብዙ መጥቀስ እንችላለን። የነጻነት አጋዮች አሉና ከነሱ ተርታ የምንመድቡ አንድ ጀግና ነው። ይሄ ምንድነው ከሰው እኛ አስተሳሰብ ዘለሽ መውጣት ስትጪ ይሄ ማህበረሰባዊ አስተሳሰብ ማህበረሰባዊ ፋይዳዎች ላይ ማተኮር ትጀምሪያለሽ እና ያንቺ የግልሽ የሆነ ስሜት ይቆምና አገር ላይ መሰረት ያደረገ እንትን ነው ስሜት ነው የሚፈጠርብሽ። ለእያንዳንዳችን ለኢትዮጵያ ደግሞ ኢትዮጵያ ጋር ስትመጪ ደግሞ ኢትዮጵያዊነት ስሜት የሚፈጠርብሽ ሂደት ለየት ያለ ነው። ከጥንት ከአባቶቻችን ጀምረን ለሀገራችን እና ለወንድሞቻችን ያለን ክብርና ያለን ፍቅር በሁላችንም ኢትዮጵያውያን ውስጥ የሚሰጠው ትርጉምና ስሜት የተለየ ነው። በከዚህም ቀደም ቢዩዋል ኢትዮጵያዊነት በስምና በጽሑፍ ብቻ መታቀርብ ነገር ሳይሆን በደም የታሰረ ወይም በደም የተጻፈ ትልቅ ነገር ነው። ያንን ነገር ነው በተግባር ሄዶ ታሪክ አድናቂ ከመሆን ታሪክ ሰሪ ወደ መሆን ስቴጅ ያደገውና እኛም ዛሬ ላይ ሆነን እሱን የታሰረ በተናመቶች ለመዘከር የደፈርንበት ሚደቶች የነበሩት እነዚህ ናቸው። ካኔ የተሰነ ሐሳብ ስጭና እንመጣበታለን ወደ ፕሮግራሙ።
አሁን ተመስገን ባነበበው ጽሑፍ ላይ እንደተረዳሁትም ያንዳርጋቸውን ከመጀመሪያው አሁን እስካለበት ደረጃ ባነሳበት በዳሰሰበት ጊዜ ኢትዮጵያዊነት ምንድነው ለኛስ እኛን ራሴንም እንዳድርጎኛል። ብዙዎቻችን ትንሽ የሆነ ደራሳችን የተመቻቸ ነገር ካገኘን ወደ ኋላ ዞር ብለን ኋላችን ምን ነበር ብለን አንመለከትም። አንዳርጋቸው እንዳየነው አሁን በቃ ይበቃኛል ብሎ የራሱን የቤተሰቡን ኑሮ ብቻ መስርቶ አልተቀመጠም። እቺ ኢትዮጵያ ምንድናት? ሀገር ምንድነው የሚለውን እንደውም ያገር ፍቅርን ያስተማረን ሰው ነው ብዬ ነው እኔ ማስበው ማለት ነው።
መልካም እንግዲህ ብዙ ነገሩን ገልጻችሁታል ያው ተነበዋል። እኔ አንደርጋችሁ ጽጌ የሚገርመኝ ምንድነው ስለማንነቱ ብዙ ነገር ሊግ ለማድረግ ሞክሬ ነበር ይሄን ጽሑፍ ሳዘጋጅ እና አንድ ነገር ሳነብ አንደርጋችሁ ጽጌ የወያኔ ብቻ ተቃዋሚ አይደለም ከልጅነቱ ጀምሮ የፊውዳሉን ስርዓት ለመጣል ራሱ ከዛ ጊዜ ጀምሮ ነው ትግልን የጀመረው። የፊውዳሉ ስርዓት አልተመቸውም እሱን ተቃወመ። የደርግ ስርዓት አልተመቸውም በድጋሚ እሱን ተቃወመ። የወያኔ ስርዓት አልተመቸውም አሁንም ድረስ እየተቃወመ እስር ቤትም ቢሆን አሁንም ድረስ ይቃወማል እስከ እጁን በወያኔ እጅ ስር እስከወደቀበት ጊዜ። ስለዚህ እኔ እሱም ያለማት ኢትዮጵያ ያለች እሱ የሳላት ኢትዮጵያ ያለች ኢትዮጵያ የሆነ ደረጃ ደርሳ ማየት ይፈልጋል። የተለያዩ ጽሑፎችንም ጽፏል እሱ እና እሱ የሱ ትግል መጀመሪያው በጣም ወጣት ይያለ ህፃን ይያለ ነው መጨረሻውም ልክ እንደዛ እና ይሄ ትግል የኔ የሚላቸውን ነገሮች አሳጥቶታል። እንደምታቆዝ ቤተሰቦቹ በሙሉ ከፊውዳሉ ጀምሮ እስካሁን ባለው ስራ ድረስ ታጋዮች ናቸው ስራቶችን የሚቃወሙ ናቸው የማይስማማቸው ነገር በዚህ ምክንያት ወንድሙን አጥቷል በደረግ ጊዜ ከዛ በፊት ዘመዶቹን አጥቷል አሁን ደግሞ ቤተሰቦቹ ትቶ የተሻለ ህይወቱን ትቶ ወደ በረሃ ሄዶ ነበር። ኢማጂን እንግዲህ ይሄ ሰው የሚወዳቸውን የሚያስፈልጉትን ነገሮች እየተወ ለሀገሩ ብዙ ነገር ሳክሪፋይስ ያደረገ
እኔ አንድ የሚገርመኝ ነገር ምን አለ እዚህ ሀገር መጀመሪያ እንደመጣው አንድ ሰው የሆነ ስብሰባ ተገናኝተን ምን አለ ከሀገሬ ከወጣ ይሄን አላመት ነው እኛ ሀገር ላይ ሆነን የዲያስፖራን ትግል እንደቀላል ነገር ነው የዲያስፖራ ይታገላል እንዴ በርገር ይበላል እንዴ ምናምን ምንለው የዲያስፖራ ትግል ግን እዚህ ሀገር መጣው ወደ ሀገራቸው እንኳን መግባታቸው 30 እና 40 አመት ቤተሰቦቻቸው እዚሁ የተረዱ ሀገራቸውን ያለ እየናፈቁ ሀገር እስራኤላውያኖች በጣም ሀገራቸውን ይወዳሉ ይባል ሁሉ ቀን በየአመቱ ሲገናኙ የዛሬ አመት ጽዮን እንገናኝ የዛሬ እስራኤል እንገናኝ ይባል በጣም ሀገራቸውን ከመወደድ የተነሳ ይባልና ኢትዮጵያኖች የሚያዝነኝ ምንድነው ከሀገር እንኳን ከወጡ በኋላ ስለ ሀገራቸው እለት እለት ሁሉ ቀንም ሀገራቸው ልባቸው ያላቸው ሀገራቸው ናት። እና አንዳንድ ጊዜ ይሄን አሁን አንዳርጋቸው ነገር ስናነሳ አንዳንዶች አሉ ይሄን ትግል የሚቃወሙና እንደ ንቀት ነው የሚያዩት እንደዚህ ለማድረግ ነው ከሻቢያ ጋር ሀገር ለመገንጠል ነው ምናምን። ይሄ ሰው ግን እንዳልከው ከፊውዳሉ ጀምሮ ውስጥ የተቀመጠበት ሀገራዊ ጉዳይ አለ ዛሬ ሀገር ለመገንጠል እንትን ጋር ህብረት ለፈጠረ ምናምን ሳይሆን ከፊውዳሉ ከስርዓቱን የሚጠላ ያቺን ንጹሃን ኢትዮጵያን የሚፈልጓን ኢትዮጵያ ለመፍጠር ደፋ ቀና የሚሉት ምርጥ ኢትዮጵያውያን ናቸው ብዬ ነው የማስበው።
ያ በትክክል ነው። ስለ አንዳርጋቸው ጽጌ የትግል ስርዓት ሂደትና ማንነት እናውራ ብንል ምናልባት የተሰጠን ሰዓት
ውስን
ይገድበንና እናቆማለን እንጂ ሙሉ ቀን መዘርዘር እንችላለን። በዋናነት ግን ይሄንን አይነት ቆራጥ መሪ የሚፈጥረው አደጋ ለስርዓቱ የሚያመጣው ችግርን ከግምት ውስጥ በመክተት ወያኔን ረፍት ስለነሳው ነው ኢትዮጵያ ውስጥ የተራቡ ኢትዮጵያውያን ያሉ ባሉበት ደረጃ ስንዴ መግዛት የሚያስችልበትን ገንዘብ በማውጣት ለየመኖች በመስጠት ብዙ ብር በመስጠት አሲዝ ወደ አገር ቤት በመውሰድ እስር ቤት ውስጥ የከተተውና ጀግና ሁሉ ጊዜም ቢታሰብ ሁሉ ጊዜም ቢዘከር የጀመረው ራእይንም ማስቀጠል ቢቻል ትልቅ ነገር ነው። እና እዚህም ሀገር የተካሄደው ትልቅ ፕሮግራም ያ ነው። በዋናነት በእለቱ ትልቅ ድባብ ፕሮግራም ነበርና አጠራር ጎዳማ ሄ ለማካሄድ በእለቱም ላይ ሁሉም ሰው ሰላማዊ በሆነ ከዚህ ቀደም በተለየ መልኩ ነበር የቀኑን አስቦ ለማለፍ የተሞከረውና ከዚህ በእለቱ ልዩ ሁኔታዎች የነበሩት ኢትዮጵያውያኖች ሌሎችም ኢትዮጵያውያኖች ያን ነገር እያዩና እየታዘቡ የሚያልፉ ሰዎች ነበሩ የሚሸማቀቁም ነበሩ። በዚህ አጋጣሚ ለመንገር የምንፈልገው የሚሰልሉንም ሰዎች ነበሩ። ደስ የሚለው ነገር ግን አሁን ላይ ኢትዮጵያውያን ስሜቱ ከድሮ ከመሸማቀቅ ስሜት አልፎ አሁን ወደ ቁርጠኛ የትግል መስመር ውስጥ እየገባ ሄደበት ሂደት ነው። ይሄም እና አንዱ እንት ነው በለቱም የነበረው ሐሳብ ዋናው ሐሳብ አንዳርጋቸው ጽጌን ማሰብ ቢሆንም ትልቁ ነገር ግን ኢትዮጵያ ውስጥ ያሉ ከስርዓት ውጪ ከደንብ ውጪ ከህገ መንግስቱ ከመያዘው ስርዓት ውጪ ለወያኔ ስርዓት አካሄድ አለመች ያሉ የብለው እስር ቤት የተከተቱ ሰዎችንም አብሮ ለማሰብ እና ሁሉንም ፖለቲካል ፕሪዝነሮችንም ሆነ ጆርናሊስቶችንም አንድ ላይ ለማሰብ ነው። ኢትዮጵያ ውስጥ ባለው የትግል ሂደት ውስጥ አንዳርጋቸው ጽጌ ብቻ አይደለም ሊየኛ ጀግና እንዛም ያሉ እስር ቤት ውስጥ ሆነው በእስር የሚማቀቁ ቤተሰብና የተሻለ ህይወታቸውን ትተው ለዚች ኢትዮጵያ አንድነትና ለወደፊት መልካም ኢትዮጵያነት መፈጠር ህይወታቸው ለገበሩ በእስር ቤት ያሉ ኢትዮጵያኖች ለማሰብ ነበርና በጣም ጥሩ ፕሮግራም ነበር። በለቱ ምናልባት ወደፊት እድል ከተሰጠን ደግሞ በሰፊው ምንመጣበት ፕሮግራም ነው የሚሆነው። የዛሬ ፕሮግራማችን ይመስላል። በጣም ነው እናመሰግነው የዜና ፕሮግራማችን ስለደረሰ በዚህ እንጨርሳለን።
እናመሰግናለን።
ስትልን እንደምናረፈዳችሁ አሁን 11 ሰዓት ሆኗል። የሰዓቱን ዜና እናሰማችኋለን። ከሴናዎቹ ጋር በእምነስንታየው ነኝ። ትናንት በኔዘርላንድ ሮተርዳም ህዋት መንግስት የጠራው የአባይ ቦንድ ገቢ ማሳባሰቢያና የግንቦት 20 ዝክር መጨንገፉ ተነገረ። በሆላንድ የሚኖሩ ኢትዮጵያውያኖች በመተባበር ባደረጉት ከፍተኛ ተቃውሞ ስብሰባው እንዲቋረጥና የህዋት ባለስልጣናት በከፍተኛ የፖሊስ አጀብ ከስፍራው ወጥተው እንዲሄዱ ተደርጓል። በዚህ ፕሮግራም ላይ ከአመት በፊት በኢትዮጵያ አክቲቪስቶች ላይ አሜሪካ በሚገኘው የኢትዮጵያ ኤምባሲ ውስጥ ጥይት በመተኮስ ከአሜሪካ ተባሮ የነበረው ታጋይ ሰለሞን ስብሰባው ላይ ተገኝቶ ከባለ ስልጣኖቹ አንዱ እንደነበር በቪዲዮ ላይ የተሰራጨው መረጃ ያመለክታል። የኢትዮጵያ የመከላከያ ሰራዊት ሲገደሉ በክብር አለመቀበራቸው በሶማሊያ ክልል የሚኖሩ ነዋሪዎች ከፍተኛ የስነልቦና እንደፈጠረባቸው ተገለጠ። የአካባቢው ነዋሪዎች እንደገለጹት በባይዶዋና ሞቃዲሾ ሌሎችም የሶማሊያ ግዛቶች በአልሸባብ ተዋጊዎች የተገደሉ የኢትዮጵያ የመከላከያ ሰራዊት በመኪኖች እየተጫኑ በኢትዮጵያና በሶማሊያ ድንበር አካባቢ መጣላቸው በአካባቢው ነዋሪዎች ላይ ከፍተኛ ስነልቦና ቀውስ ፈጥሯል። የበርካታ ወታደሮችና አስከሬኖች አልባሌ ሜዳ ላይ የተጣለ በመሆኑ የአውሬ ራት እንደሆነ የሚገልጹት ነዋሪዎቹ የወዳደቀ ሬሳ መመልከት የተለመደ ነው ይላሉ። የማንኛውም ሰው ቢሆን ከሞተ በኋላ በክብር ሊቀበር ይገባዋል የሚሉት የአካባቢው ነዋሪዎች ግን እጅግ አሳዛኝ የሚሉት ነዋሪዎቹ ድርጊቱ በአካባቢው የተፈጸመ መሆኑን ገልጸው ዋል። አንዳንድ ነዋሪዎች ችግሩ ትኩረት እንዲያገኝ በሚል የሟች አስከሬኖችን ፎቶ በመልቀቅ ላይና በፌስቡክ ላይ በመልቀቅ ላይ ናቸው። በሻሸመኔ ከተማ በየጊዜው ማንነታቸው በማይታወቁ ግለሰቦች በከተማዋ ወጣቶች ላይ ግድያዎች እየተፈጸሙ ነው። በአሳለፈው ሳምንት በሺዎች የሚቆጠሩ የከተማዋ ነዋሪዎች ተማሪዎች የምሽት ግድያው ይቆም፣ የወገኖቻችን ደም መፍሰስ ይብቃ በማለት በሺ የሚቆጠሩ ሰልፈኞች ወጥተው እንደነበረ የታወቀ ሲሆን የወያኔ መንግስት እንደተለመደው ለህዝባችን ሰሚ ጆሮ ከመስጠት ይልቅ የፌደራል ፖሊሶችና ነፍሰ ገዳይ ጦር የሆነውን የአጋዚ ጦር በመላክ የጥይት ምላሽ ሰጥቷቸዋል። በሻሸመኔ ከሳምንት በላይ ወጣቶች በየምሽቱ በሰለት እየተገደሉ ሲሆን በግድያው ሳቢያ ተፈጥሮ የታሰሩ መኖራቸው መንግስት ቢገልጽም ግድያዎች ግን እስካሁን እንደገለጹ መሆኑን ያካባቢ ነዋሪዎች ይገልጻሉ። የግንቦት 7 ዋና ጻፊ ክቡር አቶ አንዳርጋቸው ጽጌ ከየመን የታገቱበት ሁለተኛ ዓመት በአካባቢውና በመላው አውሮፓ ታስቦሏል። የግንቦት 7 ዋና ጻፊ አቶ አንዳርጋቸው ጽጌ በየመን የጸጥታ ኃይሎች ታግተው ለዘረኛውና አፋኙ ቡድን ተላልፈው የተሰጡበት ሁለተኛ ዓመት ምክንያት በማድረግ በመላው ዓለም አቀፍ ደረጃ ዝግጅቱ እልህና ቁጭት በተሞላበት ታስቦ መዋሉ ተዘገበ። ስቶክሆልምን ጨምሮ በተለያዩ የአውሮፓና የአሜሪካ ከተሞች ታስቦ ዘገባው መታሰቡን ዘገባዎች አመልክተዋል። ስቶክሆልም በነበረው የመታሰቢያ ፕሮግራም ላይ የተገኙ የንቅናቄው የስቶክሆልምና አካባቢዋ ሰብሳቢ የሆኑት አቶ ዘለሌ ጸጋስላሴ ለተሰብሳቢው እንኳን ደህና መጣችሁ ካሉ በኋላ በንግግራቸው ላይ እንደገለጹት የግንቦት 7 ዋና ጻፊ አቶ አንዳርጋቸው ጽጌ የተነሳበትን ዓላማ ከግብ ለማድረስ በቁርጠኝነት በአክብሮት በመስራት እንዳለብን ገልጸዋል። ለተከታተለው ለነጻነትና ለዲሞክራሲ እንዲሁም ሰብአዊ መብት ለማስመለስ እና አገርን ለማዳን ለሚደረጉ ትግሎች ለአንድ ጊዜና ለመጨረሻ ጊዜ ወያኔን ለማስወገድ ለመላው አገራችንና ህዝባችን እኩልነት ላይ የተመሰረተች ሀገር ለመፍጠር አቶ አንዳርጋቸው የጀመረውን ትግል አላማና አላማ ከዳር ለማድረስ በሚንችለው ሁሉ እንሰራለን ካሉ በኋላ የትግሉን አካል የማድረግ የዜግነት ግዴታችን መወጣታት በመወጣት እንዳለብን አስገንዝበዋል። በዝግጅቱም ላይ የተገኙ በርካታ የድርጅቱ ደጋፊዎችና አገር ወዳጅ ኢትዮጵያውያን በየተራ በተናገሩበት የወያኔ አንዳርጋቸውና ሌሎችን የህሊና እስረኞች ላይ የፈጸመ ያለውን የሰብአዊ መብት ጥሰት ድርጊት በማውገዝና በቁጭት አንዳርጋቸው እኔም አንዳርጋቸው ነኝ በእርሱ የተጀመረው የነጻነት ጉዞ እንጨርሰዋለን በሚል በመግባባትና በተለያዩ ዝግጅቶች አስበውት ውለዋል። ባሳለፍነው ሳምንት በታላቋ ብሪታንያ ከአውሮፓ ህብረት ለመውጣት በሪፈረንደም ወሰነች። ባሳለፍነው ሳምንት መጨረሻ ላይ ነበር ዓለም አቀፍ ዓለምን ሲያነጋግር የነበረው ትልቁ ዜና ከወደ ብሪታንያ የተሰማው። ለ43 ዓመታት ከአውሮፓ ህብረት አገር ጋር ያደረጉትን ጉዞ በሚመለከት በአውሮፓ እንቆይ ወይም አንቆይ በሚል የህዝብ ውሳኔ የተፈጠረው የሪፈረንደም በእንግሊዛውያን ስኮትላንድና ዌስት አየርላንድ ድምጽ የሰጠ ሲሆን በለንደንና በዌስት የሚኖሩ እንግሊዛውያን በአውሮፓ ህብረት ስር ለመቆየት ብዙ ድምጽ ቢሰጡም በሰሜን አየርላንድና በሌሎች የእንግሊዝ ግዛቶች በዌስት አብላጫውን ህዝብ አውሮፓ ህብረት መቆየት እንደሌለባቸው አመልክተዋል። 52% የሚሆኑ ብሪታውያን በአውሮፓ ህብረት መቀጠል የለብንም ያሉ ሲሆን 48% የሚሆነው ግን እንቀጥል ብለው እንደነበረ ዜናዎች አመልክተዋል። በስኮትላንድና በሰሜን አየርላንድ ከ67% በላይ ሰዎች የአውሮፓ ህብረትን አብልጠው ድምጽ በመስጠት ከአውሮፓ ህብረት ፓርላማ መውጣት እንዳለባቸው በመግለጽ ከአውሮፓ ህብረት ለመውጣት ድምጽ መስጠታቸውን ገልጸዋል። በመጨረሻም የሰማያዊ ፓርቲ የአዲስ አበባ ምክር ቤት አባል የነበረችው ወጣት ሚሮን አለማየው በረሃ ወረደች። ወደ አርበኞች ግንቦት 7 የተቀላቀለችው ሚሮን አለማየው በአይሲስ በተቃውሞ ሰልፍ ላይ በኢትዮጵያ ተደርጎ በነበረው ተቃውሞ ሰልፍ ላይ ታስራ የነበረች ወጣት ሜሮን ከእስር መፈታቷን ተከትሎ ነበር በረሃ የወረደችው። ወጣት ሜሮን ለአርበኞች ግንቦት 7 ሬዲዮ ድምጽ እንደገለጸችው ወያኔ የሚወርደው በነጻ ፖለቲካዊ ተቃውሞ ሳይሆን ትግልን በመጨመር ነው በማለት ገልጻለች። አድማጮቻችን ከዜናዎቹ ጋር በእምነት ስንታየው ነበር። ከቀሪ ዝግጅቶቻችን ጋር አብራችሁ ተሆኑ ዘንድ አክብሮ ግብራችን ነው። መልካም ሰላም።
We'll be right back. gita ko don sai taro kana ga su shi da kasu so what windows photos come on tanara aske so for mori ni simara tara 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 tama no wa tapo ise de basan ni chan de jadre ga kita so basan ni ano dere tobia boy ise de basan Hai de dai zera do mi te vede sfana Mishe de zai mi chamata Eri de zai era mata Venga venga sho Eru eru Era mano a chapo e se de basana Mi chan de zadrega che da so da sana E a lo dretto via poi se de basana Hai de dai zera do mi te vede sfana Mishe de zai, mishamata, eri de zai, eramata, denda, denda sho, eru, eru, eru. Put the end of music, what's for my music, how my show goes. Ina eta sada argades Zutsia xosi kada mankades Gofa manko fa erogatas Nena dakana utza xegu eta Ola kodegu maz bagan nadiz Domba zaga eta zizia daradiz Dele gabreli nezia kadiz Zike kaina inena desadiz Erogatas gote, erogatu zaudeta zitzan Erogatas gote, erogu izaudeta zitzan Shella telo badis wa ya wushe mazen kasya katas nana tele sawat yanda dis do hawo malara da frodis do hawo lara de mato bales siko da mos mo sharga jales lara mas ke fakterna siko sike na tel otorna roga tas gode eroga du saude tas gode roga tas gode erogo i saude tas gode Vamin che c'è chador zenai urze la dara ocho lo voy zanai eso randro malo nai poros da zai sera bon ken bon ano lante chele silena nena coshe goyo tora samoy kita podo ze daro anes gati si shineta zero roga tas gode ero gadu saude tas gode roga tas gode ero goyi saude tas gode madara jamonai thara mole madis uta matse sara shija gadis uke so shke so me je sadis Mogya tu go te murte mas Sabir go tabalan sale sadis Din me choe le fes es go gadis Kira lo da chumo saro sadis Mucho dere mi fem mucho gadis Nishi di zay, nishi amata Eri di zay, er amata Denda, denda sho Eru, eru, eru Mera babba era ganta wo zatara Kasama erba minche kan bagare tsara Malo go zala hana iti go khatsora Tara malo wa chana iti maza tsora Haide, Anaito, goire machanaito. Hai, mishi dizai, mishamata. Eri dizai, eramata. Denga, denga sho. Eru, eru, eru.
አርማቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ስክስትሳድስ የሚያስተላልፈው ፕሮግራም ይቀጥላል። ከአሁን የሚቀጥለው ውይይታችን የስዊድን ፓርላማ ያጸደቀውን የስደተኞችን ጉዳይ በተመለከተ ውሳኔ በተመለከተ ከዛ በቅድሚያ ሁለት ማስተባበያዎች ወይንም እርማቶች ይኖሩናል። የመጀመሪያው እኔ የተናገርኩት ጁን ይሄ ውሳኔ የተወሰነው ጁን 30 ሳይሆን ጁን 21 ነው። ጁን 21 ነው ውሳኔ የተወሰነው። በሱ ላይ ነው ውይይት የምናደርገው። ሌላው በቅድም ውይይታችን ላይ ቀደም ብሎ በተካሄደው ውይይታችን ላይ ከመከም ስንል ነበር የቦታ ስም አንድ አድማጭ ደውለው ከም ጣሮዳ ነው የሚባለው ነው ያሉን። ከመከም ሳይሆን እኔ እንኳን ደስ ብሎኝ ነበር ከመከም ጉትያ የሚል አስተውሳለሁ። ደስ ይለኝ ከመከም ጉትያ አይደል ነበር። ከም ቃሮዳ ነው ያሉን አድማጫችን። አድማጫችንን እጅግ በጣም እናመሰግናለን። እንዲታረም እንግዲህ አድማጮችም ይሄንን ተሰምተው ከም ቃሮዳ መሆኑን ይረዱልን። ይሄን ካልን በኋላ እንግዲህ አድማጮቻችን አሁን ውይይታችን በጁን 21 በስዊድን ፓርላማ የተወሰነው ውሳኔ በተመለከተ የስደተኞች ፍቃድ የሌላቸውን ስደተኞች ውሳኔ በተመለከተ ያለውን ሁኔታ ውይይት እናደርጋለን። እዚህ ስቱዲያችን ውስጥ የኢትዮጵያ ስደተኞች ሊቀመንበር
ኤፍሬም አክሊሉ
አቶ ኤፍሬም አክሊሉ ይገኛል። እንዲሁም ሌሎች ይሄ ጉዳይ መለከታልን የሚሉም አሉ። እናስተዋውቃችሁ የሬዲዮኖችንም ተባባሪዎች ረዳቶች ሰራተኞች እዚሁም አሉ። እናስተዋውቃችሁ።
እሺ፣ በመስንታየው በኢትዮጵያ ስደተኞች ማህበር የፕሮፓጋንዳ ክፍል ኃላፊ ነኝ።
የፕሮፓጋንዳ ክፍል ኃላፊ? ዋው! በነገራችን ላይ ፕሮፓጋንዳ ሲባል ኔጌቲቭ ኮኖቴሽን ያለው ይመስላል። ፕሮፓጋንዳው ነፋብኝ ማለት ነው ኢትዮጵያ ውስጥ አረ እናንተ ምን ፕሮፓጋንዳ ተነፋላችሁ? ይጠየቃል ነው ማለት። ሌላው እንግዲህ የስቱዲያችን በነገራችን ላይ በእምነት የኢትዮጵያ ድምጽ ሬዲዮ ከቅርብ ጊዜ ጀምሮ ዜናውን ከሚያቀርቡት አንዱ ነው። ተሜ
ያው እኔ የስቱዲዮ አባል በብለው ብቀርብ ይሻላል።
የኢትዮጵያ ድምጽ ሬዲዮ የስቱዲዮ አባል ተመስገን።
አዎ ተመስገን።
እኔ ተመስተሜ ነው ብለው አሳጥረኝ። እንግዲህ እዚህ ስቱዲያችን ውስጥ አንድ እህታችንም አለች። ካና
የኢትዮጵያ ስደተኞች ማህበር ምክትል ጸሐፊ።
ምክትል ጸሐፊ ግን የፕሮፓጋንዳው አይደለም። ኦኬ። ምክትል ጸሐፊ እና የሬዲዮናችን የስራ አባል ነች። ከኛው ጋር እዚህ አንቺም
እኔም ሰንበር ዘገያለሁ።
ሰንበር ዘገየም ማለት
ምክትል ሊቀመንበር።
ቆይ ቆይ ቆይ፣ ሊቀመንበሩ ምክትል ሊቀመንበር፣ ፕሮፓጋንዳ ኃላፊ፣ ምክትል ጸሐፊ። በጣም ጥሩ። እዚህ ገኛሉ። ውይይታችን በዚህ በተወሰነው ውሳኔ ላይ ያተኮረ ይሆናል። ምንድነው ይሄ ውሳኔ? ምንድነው ጉዳት የሚያመጣው? ምንድነው ተቃውሞ የደረሰበት ምክንያት የሚለውን እንዋያያለን። እንግዲህ አድማጮቻችን በስልክ ቁጥራችን 0819100 በመደወል አስተያየታችሁን ወይም ያላችሁን ጥያቄ ሞርወርት ትችላላችሁ። ስለዚህ ጉዳይ ለመወያየት የፈለግንበት ምክንያት የኢትዮጵያኖችን ችግር የኢትዮጵያኖችን ጉዳይ በተመለከተ የኢትዮጵያ ድምጽ ሬዲዮ ሁልጊዜ ውይይት ማድረግ ይፈልጋል። የኢትዮጵያኖች ችግር መፈታት አለበት በሰላማዊ መንገድ። እዚህ ስዊድን የሰላማዊ ሀገር ነውና ይሄን ጥያቄ ባለ ጉዳዮቹ ራሳቸው እንዲያነሱት ስለፈለግን ነው። በቅድሚያ እንግዲህ እንግዶቻችን በተለይ ሊቀመንበሩ ሌሎች እንኳን የሬዲዮኑ ተባባሪዎች ስለሆኑ እንኳን ደህና መጣችሁ ማለቱ ለዚህ ጉዳይ ብቻ አይደለም፣ ሁሉ ጊዜ መጣላችሁ። እስቲ አስረዳን፣ ምንድነው ይሄ ህግ ምንድነው? ምን ማለት ነው?
እንግዲህ እንደሚታወቀው አሁን ጁን 21 ላይ የተወሰነ ውሳኔ ለስደተኛው ጥቅም የለውም፣ ጉዳት ነው ያለው። ምክንያቱም ጉዳቱ ምንድነው? አንደኛ የሶስት አመት ቴምፖራሪ ፍቃድ ነው የሚሰጠው። ያ ማለት ምንድነው? በዛ በሶስት አመት ጊዜ ውስጥ አንድ ሰው ራሱን ሰርቶ ራሱን ሰርቫይቭል አድርጎ ከሶሻል ጥገኝነት ካልወጣ ያ የተሰጠው ነገር ይመለሳል።
ታዲያ ይሄ ምንድነው እንዴ? እናንተ በሶስት አመት ውስጥ ራሳችሁን ችላችሁ ሰርቫይቭ ለማድረግና ራሳችሁን ለማስተዳደር አላማ የላችሁ ማለት ነው?
አብዛኛው ሰው ይኖረዋል ግን ምንድነው በዚህ ላይ አንዳንድ ነገሮች አሉ። አንድ ተምሮ የቋንቋውን የመቻል ሁኔታ አለ። እዚህ አገር ላይ ትንሽ ስራ ነገር ከባድ ነው። በቀላሉ ቶሎ የማግኘቱ ሁኔታ ስራ ከባድ ነው።
ለማወቅ እንዲረዳኝ ቋንቋውን እዚህ ለመግባቢያ ቋንቋ 3 አመት ይፈጃል እንዴ ለመማር? ለመግባቢያ ቋንቋ ለማወቅ
እንግዲህ እንደ ሰው አቀባበል ነው የሰዎች የመረዳትና ያንን ቋንቋ ተግባራዊ የማድረግ ችሎታቸው የሚወስነው። ኦልሞስት 2 አመት መሰለኝ ትምህርት የሚፈቀደው። አይ ቲንክ እንደዛ ነው። 2 አመት ነው ኢሴፊ ድረስ የሚማሩት። ከዛም በላይ ለመሄድ 2 አመት አካባቢ መሰለኝ።
እና ያ ይከብዳል ነው የምትሉት?
አዎ ያ ይከብዳል። አንተ ሁለተኛ ነገር ደግሞ ምንድነው በፊት አንድ ሰው የፍርድ ቤት ውሳኔ ተወስኖ የጥገኝነት ወይም ያቀረበውን ነገር ሳይቀበሉት ሲቀሩ
አቤቱታ ማለት ነው።
አዎ 4 አመት እንደገና ይሰጣዋል። ከአራት አመት በኋላ እንደ አዲስ ያመለክታል።
ቆይ መጀመሪያ በሚወድቅበት ጊዜ ክሱ ማን ነው? አቤቱታው በሚግራሽን ወረቀት ተቀባይነት በማያገኝበት ጊዜ አቤቱታ ማቅረብ ይችላል።
አራት አመት ጠብቆ
እንደሱ ነው እንዴ? ኢሚግራሽን ወረቀት እንቢ ካለው አቤቱታው በቀጣይ ማቅረብ የለውም እንዴ? መብት የለውም እንዴ ለከፍተኛው ፍርድ ቤት?
እንዴ ነው የመጀመሪያው ውጤት ሪጀክት ከሆነ የመጀመሪያው ነው
ኢሚግራሽን ወረቀት
አፕላይ ማድረግ ይችላል።
አቤቱታ አቤት ማለት ይችላል
ይችላል
ለከፍተኛው ፍርድ ቤት
ለፍርድ ቤት?
አዎ ያሉት ፍርድ ቤቶች ስቶክሆልም፣ ሉንድ እና የት ነው የተቦሪ ነው መሰለኝ። ብቻ ለነዚህ አቤት ማለት ይችላል እንጂ አራት አመት መጠበቅ የለበት።
አይ እንደዛ አይደለም።
ይሄ የመጀመሪያው እንቢ ሲሉ ወይ ስትከለከል የመጀመሪያው ላይ ልክነት ይችላል።
እሱ ነው ነው የሚያልኩት ከመጀመሪያውን ጀምሮ።
አዎ እንግዲህ ምንድነው ሶስት ኔጌቲቭ ነው።
ኤግዛክት
ሶስት ኔጌቲቭ ነው የሚባለው። በሶስተኛው የመጨረሻው የሚሄደው ምን ላይ ነው? ፍርድ ቤት ላይ ነው።
አዎ እነዚህ ሶስቱ ትልቁ ፍርድ ቤት
በእነኚ የመጀመሪያው ላይ ሲሰጥ ትክክል አይደለም ብለ መከራከር ትችላለህ በጠበቃ። በሁለተኛውም ሲሰጡ ትክክል አይደለም ብለ መከራከር ትችላለህ። መጨረሻው ግን ኢሚግሬሽን ቫርኬቱ ራሱ ወደ ፍርድ ቤት ያስተላልፈዋል ጉዳዩ እና ፍርድ ቤቱ ነው የሚወስነው። ከዚህ ከፍርድ ቤቱም ካልተቀበለው ያንን ሰው አራት አመት ጠብቆ እንደ አዲስ ይላል። ግን በዚህ ላይ በፖለቲካ ውስጥ ለምሳሌ በጣም አክቲቭ የሆነ ሰው ሰበር የሚሉት ነገር አለ።
ሰበር
ሰበር ችሎት ማለት በጠበቃ በራሱ ይዞ ኬዞቹን አዲስ ማለት ከዚህ ከፍርድ ቤቱ ከወሰነው በኋላ የሰራቸው እንቅስቃሴዎች ካሉ በዚህ እንቅስቃሴዎች ሊታይልኝ ይገባል ብሎ መግባት ይችላል በራሱ ጠበቃ።
እዚህ ሀገር ያደረጋቸው እንቅስቃሴዎች ናቸው።
እዚህ ሀገር ያደረጋቸው ሲድን ውስጥ ያደረጋቸው ከዛ በፊት የነበረው ነገር አይታይለትም። እንደ አዲስ ነው ከፍርድ ቤቱ በኋላ
አዲስ ማስረጃ አምጣ ነው የሚባለው ማለት ነው።
አዎ ተጨማሪ አምጣ አይሉትም። ግን ተጨማሪ አለኝ ብሎ ካሰበ እኔ የተወሰነው ውሳኔ ትክክል አይደለም፣ አሁንም እዚህ ሲድን ሀገር ውስጥ ያለው የማደርጋቸው እንቅስቃሴዎች እናንተ ለወሰናችሁበት ነገር ተገቢ አይደለም ብሎ ያቀርባል በሰበር ማለት ነው።
ሰበር ነው
የምትለው? ኦኬ በሰበር ችሎት ማለት ነው። ያው ከፍተኛው ፍርድ ቤትን አንድ ሀገር ቤት ከፍተኛው ፍርድ ቤት የወሰነውን ሰበር ችሎት አለው።
ኦኬ እሺ።
እና ይሄንን ያደርጋል። ግን ይሄንን ሲያደርግ ምንድነው ለጠበቃ የሚከፈለው ነው ራሱ ነው የሚከፈለው።
አሃ
ኢሚግሬሽን ወርከት ምንም ነገር
አይሰጥም ማለት ራስ እኛ ኢሚግሬሽን ወርከት የሚሆነው ነው። እኛ ምን ከፍልልህ የመጀመሪያው
ነው በኢሚግሬሽን ውስጥ የሚታየልህ ጉዳይ ብቻ ነው። አሁን በግል ስትሄድ ከአራት አመቱ በፊት ሆነ
ኦኬ
ትከፍላለህ። አራት አመትን ከጠበክ ግን እነኛን ኬዞችን ይዘ እንደገና አፕላይ ስታረክ ልክ እንደመጀመሪያው ሁሉን ነገር አፎርድ ያደርጋል
እንዴ ይጀምራል ማለት ነው። ኦኬ
አዎ። እና አሁን ያ ነገር ምንድነው የሆነው የሁለተኛውንም አራት አመት ይቻል ነበር ከዚህ ከጁን 21 በፊት አራት አመቱን ጠብቆ አንድ ሰው ከገባ በኋላ አሁንም ሪጀክት ቢያደርጉት
እንደገና ሌላ አራት አመት
ጠብቆ አሁን ግን ያ የለም
12 አመት መሆኑ ነው
8 አመት ማለት ነው።
አንድ አራት አመት ነው የሚጠብቀው ማለት ነው።
እንደገና ሌላ አራት አመት ጠብቆ
ኦኬ ጀመረ
እንት ሌላ አሁን ያ የለም።
ለዚህ በዚህ መጀመሪያው አራት አመት ውስጥ ማለት አለበት።
አራት አመት ውስጥ ያለው እንደገና በዚህ አራት አመት ውስጥ ስትኖር መጣቂያ የለህም
እንዴት ኖር
ገንዘብ የሚሰጥብህ ካርድ ይነጠቃል። አሁን ያስቀመጧቸው ከምግብ ከምናምን ውጪ ዝም ብሎ ቤት ውስጥ ነው ካምፕ ውስጥ ነው ያሉት።
ኦኬ እናንተም እንደሱ ነው የምትሉት?
ልክ ነው።
አንድ ሰው ለምሳሌ ዛሬ እኔ ማመልከቻ ገባው ኢሚግራሽን ወረቀት ሪጀክት አደረገው ማመልከቻዬን ምንድነው መሆነው? እንደገና ቤት ማለት ይችላል እዛው ኢሚግራሽን ወረቀት በአዲስ ወግ በድሮ ወግ ይቻል ነበር አይደል?
ድሮ ወግ ይቻላል።
አዎ በአሁኑስ ይቻላል ወይ? አንድ ሰው ዛሬ ማመልከቻ ገባን በል ሪጀክት ተደረገ በኢሚግራሽን ወረቀት ውጣ ነው ወይስ አሁንም ማመልከቻ ማግባት አቤት ማለት ይቻላል?
አሁን ባለው አሰራር አቤት ማለት ይቻላል።
በሚቀጥለው 3 ጊዜ እንደድሮው ይቻላል ማለት ነው?
ይቻላል።
ኦኬ ይሄ 3ቱን ኢሚግራሽን ወረቀት እዛው ውሳኔው ላይ ሪጀክት ካደረገ አቤት ማለት ይችላል ወይ ፍርድ ቤት?
እስቲ ለዚህ ነገር
መሰብር
ግን ተጨማሪ ነገር እስቲ
ይያለ
አለ። ያው እነዚህ ህጎቹ አልተሻሩም። እነዚህ ድሮ የነበሩት በዋናነት ያሉት የተወሰኑ
ሰውየው ዚያገር ስካለ ድረስ ማለት ነው ወጣም ቢሉ በሆነ መንገድ ብቻ ዚውስት ካለ ዚያገር ካለ ማመልከቻዎቹን ማስገባት ይችላል ማመልከቻዎቹን ያያሉ ፍርድ ቤቶቹ ግን በቂ የሆነ ነገር አቀረበ ማለት ነው ያንንም ማቅረብ ይችላል ባለበት ጊዜ በመሃል ማቅረብ ይችላል ማለት ነው ሪጀክትን ከተደረገ በኋላ አዲስ ነገሮች አሉኝ የለም ይሄ ነገር ይታይልኝ ብሎ ይታያል ሰውየው አገር ውስጥ እስካልወጣ ድረስ የሚያቀርበው ማመልከቻ ይታያል
ውጣ ሪጀክት ከተደረገ በኋላ አንድ ሰው ወይም አንዲት ሴት እንደገና አሁንም አቤት ማለት የሚቻል ከሆነ ምንድነው ያሁኑን ህግ በጣም አርጎ ስደተኛው እንዲቃወሙ ያደረገበት ምክንያት ምንድነው
ታያጅ ነገሮቹ ምንድነው አንደኛ ገንዘብ የለም ቆማል ስለዚህ አንደኛ እንደምታቀው አብዛኛው ስደተኛ በካምብ ነው የሚኖረው ያችኑ ቤቱ ስለማትከፍልበት የምግብ የሚሰጡ ነገር አለ ስለዚህ ራስን ያው የአትሊስት የመገብክም ትኖርበት ያቺ በየወሩ የሚሰጥ ገንዘብ አለ እሱ ይቆማል ያው መታወቂያህንም ይወስዳሉ ማለት ነው ከሪጀክት በኋላ ማለት ማይግሬሽኑ የሚሰጥ መታወቂያ ነው አትሊስት እንደሱ እንደመታወቂያ ባያገለግልም ያው እንደራስን አይደንቲፋይ የምታረግበት ነው እሱንም ይወስዱባል ያ ተወሰደ ማለት የምታገኛቸው አንዳንድ ጥቅሞችም ከመታወቂያው ጋር ያሉ ነገሮች ሊቀሩ ይችላሉ
ለምሳሌ
ህክምናም ሊሆን ይችላል ህክምና ስቴድ አትሊስት የማይግሬሽኑ መታወቂያ ለህክምና አውቀናለሁ ይሻላል ስለዚህ ዛ ስቴድ እሱን ካላሳየ ባዶጅን ምንም ልምትረዳበት መንገድ በጣም ኦልሞስት የለም ወይም ደሞ በግል ነቀ መስቀልና ሌሎች አሉ እንደዚህ ምንም ወረቀትም ምንም የሌላቸው ነው የሚረዱ ኃይሎች በእነሱ በኩል ካልሆነ ህክምና የማግኘት ራሱ እድሉ በጣም አስቸጋሪ ነው የሚሆነው ስለዚህ ምንም አይነት መብት ይገፈፋል እንደማለት ነው ስለዚህ
መንግራታነ ማለት ነው ዚያገር ስለሆነ ማትፈልግ ግለሰብነ ማለት ነው ኦኬ እንደሱ ከሆነ መታወቂያ ከለለኝ ገንዘብ ከለለኝ ምን እንዴት አርጎ ነው ሰው መኖር የሚችለው
ዋናው ህጉ ማላማው ሰው ይሄ ነገር መረረኝ ብሎ ከሀገር እንደወጣ ነው በግልጽ ነው የተጻፈው ይሄ ነገር በቃኝ ብሎ ገብቷል አሁን ያለው ሰው የሚበላው ሲያጣ አሁን ከቤትም የሚያባረሩበት መንገድ አለ ሰው ክነቱ አዳዲስ ስደተኞችን ለመቀበል ያሉትን ማስወጣት አለብን የሚለው አቋማቸው ስለዚህ የት ይሄዳል ድሮ ቀድሞ እዚህ መጥቶ ኢንተግሬት ያደረገው ትንሽ ተሯሩጦ የሚሰራ ሰው ሊኖር ይችላል ሌላው አብዛኛው ግን እዛ ካምብ ያለው ሰው በጣም ተጎጂ ይሆናል የት ይሄዳል ስለዚህ ሲመረው አገራችንን ለቆ ይሄዳል ነው ባጭሩ
ኦኬ
ምናን በታሳብ ለመጨመር እዚህ ጋር ምንድነው የፍሌዲንግ ኦፍ ኢሚግራንትስ ተከትሎ የመጣ ነገር ነው በሲሪያና በተለያዩ ዓለሞች ላይ የተከሰተው ክስተት ወደዚህ ሀገር ዌልካሚንግ ነበርውና ወደዚህ ሀገር ብዙ ማህበረሰብ እንዲመጣ ነው የሆነውና ይሄን እነሱ ከመንቀበለው ወይም አውሮፓ እንደ አውሮፓ ከሚኖራት ኮታ አንጻር ብዙ ተቀብያለሁና ይሄን ነገር ማስተናገድ አቅሜ ከባድ ነው ከሚለው አንጻርና ይሄ ያንን ተከትሎ የመጠጎች ናቸውና ምናስተውሰው ከሆነ ይዛሬ 3-4 ወር ገደማ ከ60 እስከ 80 ሺህ ወረቀት ይደላቸው ወይም ፍቃድ ወይም ሌጋል ፕሮቴክሽን ማግኘት አይችሉም ተብሎ በህግ የተወሰነባቸው ሰዎችን ወደ ሀገር ቤታቸው የመመለስ ሂደት ፕሮሰስ እንጀምራለን ብለው አንዳንድ ንቅስቀሳዎች ጀምሯልና ይሄ ማንደኛው ሲስተማቲክ ሪዳክሽን ፕሮሰስ ነው ሰዎች መታወቂያ ይነጠቃሉ ያ ማለት እዚህ ሀገር ሌጋል አይደንቲቲ አይኖራቸው ማለት ነው በየትኛው ማጋጣሚ በፖሊስ እጅ ስር ቢወድቁ ምንም አይነት እነሱ የሚገልጽ ማንነት አይኖራቸውም ሁለተኛ ምንም አይነት ገቢ ምንጭ እንዲኖራቸው አይደረግም ሶስተኛ ምንም አይነት የመጠለያ ቦታ አይሰጣቸውም ስለዚህ ይሄ ማህበረሰብ ወደ ሀገሩ መመለስ እንዲያስብና እንዲመኝ እንዲፈልግ ነው ታስቦ የወጣው ዴሊብሬትሊ ማለት ነው ይሄ ግን ከአለም አቀፍ የሰብአዊ መብት ህግ አተገባበርና ህጎች አንጻር ሲታይ አለም አቀፋዊ ይዘቱ በተለይ ደግሞ ስዊድን የሚያክል በሰብአዊ መብት በአለም ደረጃ የሚጎደሰው ሀገራቶችን ኳስችን ውስጥ እንዲገባ ነው የሆነው ይሄኛው የወጣውና ተግባራዊ ሆነው ባለሳሳት ጁን 1 ጀምሮ ነው ይሄኛው የሆነው ሁለተኛው ህግና እንዳላችሁት በ አሁን በያዝነው ወር በ21 የወጣው ህግ ነው በዋናነት ቀደም እንደ ያው የስደተኛ ማህበር ስራ አስኪያጅ ለመግለጽ እንደመከሩት የ3 አመትና የ13 ወር የሌጋል ፕሮቴክሽን ፍቃድ የመስጠት ሂደት ነው ያለው ምንድነው 3 አመት ሲሆን በዋናነት የፖለቲካ ጥገኝነት ጠይቀው በመረጃ ተረጋግጦ የፖለቲካ ጥገኝነት ለሚሰጣቸው ሰዎች ነው የሚሆነው ያኛው ደግሞ በሰብአዊ መብት ወይም በሰብአዊነት ሂማኒታሪያን የሚለው ፍቃድ ነው የሚሆነው 13 ወር ማለት ነው ሆኖም ግን ያንንም ተከትሎ ይሄ ፋሚሊ ሪዩኒፊኬሽን የሚለው እንትን ጥያቄ በአለም ደረጃ ትልቅ እንትን ውስጥ የከተተው ነውና የተለያዩ ሚዲያዎችም ትልቁ ህግ እና አከራካሪው ህግ ይያሉ ሚዲያዎችም
የዘገቡት ምክንያቱም ሰዎች በአለም አቀፍም በተለያዩ ሁኔታዎችም ሰብአዊነት ነው በተለያዩ ቤተሰቦች ለማገናኘት የሚደረግ ሂደትን በጣም አስቸጋሪና ከባድ የሚያደርገው ሂደት ነው አንድ ሰው ደግሞ አለም አቀፍ ህግም ሰብአዊ መብቶችንም ስናይ ሌጋል ፕሮቴክሽን ባገኘበት ሂደት ውስጥ ስቴብል ሆኖ የመኖር ሂደትን አይፈቅድም አንደኛ ሁለተኛ ከሶስት አመት በኋላ አንድ ሰው ወደ ሀገሩ እንዲመለስ ሲሆን ይሄ ካልቸራል ዲፈረንስ የሚፈጠርበት በሶስት አመት ሂደት ውስጥ ኢቭን ወረቀቱንም እስከሚያገኝ በሚኖረው ፕሮሰስ ውስጥ የካልቸራል ዲፈረንሶች ይፈጠራሉ ኢኮኖሚካል ፕሮብለሞች ይፈጠራሉ እንደዚህ አይነት ጫናዎች አሉ ሲቀጥል ደግሞ ያ ሰው ለሀገሩ ውስጥ የሚመለስበት ሂደት ወይም ድጋሚ የሚታይበት ሂደቶች አሉና ይመለስ ቢባልና የፖለቲካ ለውጦች ሀገሩ አሉ ተብሎ ይመለስ ቢባል ያንን በዛ በቀድሞ በነበረው የፖለቲካ ፕሮሰስ ሂደት ውስጥ ቂም በቀል ያፈሩባቸው ሰዎች በቀል እንደማይደርሱባቸው በምን ተገ ላይክ በምን አይነት ሁኔታ ነው የሚታየው የሚለው ነገር question ነው የሚፈጠረው አሁን
ወደ ምን መደረግ እንዳለበት ማህበሩ ወደ ላይ መለሳሉ ግን ከዛ ቀደም ብሎ ግን እዚህም ፋሚሊ ሪዩኒፊኬሽን የሚለው ላይ ዘመድ ማምጣት ሚስት ወንድም አይ ዶንት ኖ ምን እንደሆነ አላውቅም ብቻ እነዚህ ማምጣት በሚለው ላይ የገባኝ አንድ ሰው ለራሱም ለሚያመጣው ቤተሰብ በቂ የኢኮኖሚ እና ቤት ሲኖረው ነው ይላል ይሄንን ማድረግ ካልቻለ እንዴት አርጎ ነው ማኖር የሚችለው የሱ መንግስት ምን ማድረግ ይችላል ለሚያመጣው ቤተሰብ መክፈል ይኖርበት ነው የምትሉት
አይ ይክፈል አይደለም ምንድነው
ካመጣ አንድ ግለሰብ አንድን ግለሰብ ካመጣ የሚኖርበትን መክፈል መቻል አለበት ያ ሰውዬ መብላት መጣት አለበት እንዛን ወጪ ማን ይክፈለው
አው ምንድነው መሰለ አሁን አመር እዚህ ጋር አንድ ትልቅ ችግር የሚፈጠር ነገር አለ ምንድነው አንደኛው በተለይ በልጆች ላይ
ኦኬ
ልጆች 18 አመት ከሞላቸው ማምጣት አትችልም
18 ከሞላቸው ማምጣት አትችልም ልጆች አይደሉም ነው ከ18 በታች ግን
ማምጣት ታመጣለህ
አው
ስለዚህ በዚህ መሃል ውስጥ ያሉ ልጆች ቤተሰቦች ከቤተሰቦቻቸው ጋር ሳይገናኙ ሊቀሩ ነው ማለት ነው
ከ18 በላይ ያሉ
አው ምክንያቱም ያ ሰውዬ ቤት መግዛት አለበት ቤት ለመግዛት ዝም ብሎ አይገዛም
አይከራይም
አይቻለም
ለምን
የራስ ቤት ነው
ምግዛት ሳይሆን በስሜ
በስሜ ከመንግስት ይወሰድከው አሁን እዚህ ስቶኮልም ላይ ባለው ሁኔታ ላይ ቢያንስ ወረፋ 15 16 አመት 17 አመት
ቤት ማግኘት በራስ ቤት ማግኘት አይቻለም ነው
ኦኬ ኦኬ ስለዚህ ያ ሰው
የኔ የኛ ሙከራ የሬዲዮ ሙከራ ግልጽ ለማድረግ ሁሉም እንዲያቀው ያሉትን ችግሮች በደም ለማስረዳ ስለሆነ ሁሉንም ቀዳዳ ለማክፈት እንደከራለን
እና በዚህ መሃል ላይ ማለት ነው ይሄ ሰው ያማራጭ አለው ምንድነው እንግዲህ ከሰራ የመግዛት እድሉ ካለው ነው ቤተሰቡንም ያመጣው ማለት ነው እንደገና ሰርቶ ቤቱን ከገዛ ደግሞ 180 ሺህ ክሮና ዲፖዚት የሚጠየቅበት ወይም የአመት ገቢ ተብሎ
ያንዴ 180 ሺህ
ሲያመጣ ኢኮኖሚ አስፈልግ
አሃ የአመት ገቢ ቢያንስ 180 ሺህ ነው
180 ሺህ መሆን አለበት እነኚህ በጣም አስቸጋሪ
ግን እኔ አንዳንድ ጊዜ የምሰማው እንትን የሚለኝ አለ አንዳንድ ሚሊዮንም የሚያገቡ አሉ የሚል ወሬ ሰማለሁ ገና ፍቃድ ሳይኖራቸው እንደዚህ የሚባል ወሬ ሰማለሁ ምንድነው የምትሉ ኢትዮጵያ ውስጥ ግራውንድ ምንድነው
ፕላስ
ግራውንድ ምናምን ሁሉ እገሌ እኮ ፍቃዷን አላገኘችም ግራውንድ ፕላስ ምናምን ሰርታለች እንግዲህ እንደዚህ ማረውክ በሚሊዮን የሚያስገቡ ናቸው ማለት ይሄ የተለየ ነው ነው
አዎ ምክንያቱም እኔ ሚሊዮንን አሁን ማቀው በሰው ስም ነው እንጂ ወራ አላውቅም
ኦኬ ወደ ቁም ነገር እንመለስ ይሄ ችግር ካለ መቼም አንድ ሰው አንድ ማህበር ውስጥ የሚገባው የጋራ የሆነውን ችግሩን በጋራ ለመፍታት ነው የኢትዮጵያ ስደተኞች ማህበር አለ እንደውም አንተ ሊቀመንበርና ጁን ጻፊው ምክትሉም አላችሁ ምንድነው ይሄ ማህበር ለአባሎቹ ማድረግ የሚችለው ወይ ምንድነው የምታስቡት
እንግዲህ ያው እንደሚታወቀው የስደተኛ ማህበሩ አቅሙ ውስን ነው ያረጋግ የሚችለው ምክንያቱም ይሄ በህግ ደረጃ ላይ ፓርላማ ተወስኖ የመጣ ነው ያን ነገር ማስቀየር አንችልም ግን እኛ እንደ ስደተኛ ማህበር እንደ ኢትዮጵያዊነታችን በተለይ አሁን በዚህ ወረቀት እንት መታወቂያቸው ተወስዶባቸው ገንዘብ የማይሰጣቸው ሰዎች ከአንድ አንድ በጓድራጊ ድርጅቶች አንድ አንድ ነገሮችን ያደረግን ነው ቃል የሚገቡልን አሉ።
ለምሳሌ ሚስተር ካልሆነ
አይ ችግር የለውም ማለት ሊረዱን እንደሚችሉ ያንን ግን ሲረዱን እኛ ትክክለኛ ታንጀብል የሆነ ነገር ሰርተን ወደነሱ መሄድ እንዳለብን ለስደተኛ ማህበሩ የተወሰነ ነገሮች ሊሸፍን የሚችልበት ሁኔታ እንግዲህ ይሄ የራሱ ፕሮሰስ አለው። እኛ እየተንቀሳቀስን ነው። ከዚህም አልፎ ደግሞ አንዳንድ ቤተክርስቲያኖችን የማናገር ሁኔታዎችን እንጀምራለን። ለምን እነኚህ ሰዎች ግዴታ ቢያንስ የለት ጉርሳቸውና
ለጊዜያቸው
መጠለያ የሚያገኙበት ነገር ለምን አሁን እንደሚታወቁ በጣም ከባዱ ነገር ምንድነው? ስዊድን ውስጥ በተለያየ ክፍለ ሀገር ነው ያለው ይሄ ስደተኛ። እንዴት አድርገን ነው ምን ሰበስባቸው?
እነሱ ሳፖርት ያረጋጋቸው የት እንዳላቸው አያውቁም
ያቃሉ። ግን አሁን ምንድነው ስናመጣቸው የቱ ጋር ነው እናረጋቸው? ወደኛ ጋር ነው ብንላቸው እነኚህ ሰዎች የት ነው እናረጋው? ይሄን የዛሬውን ፕሮግራም የሚሰማ ማንኛውም ኢትዮጵያዊ ሁሉ ሰው መሆን በቂ ነው። በምን አይነት ሁኔታ ሶሉሽን መፍጠር አለብን?
አፕሮች አርጋቸዋል ኢትዮጵያዊውን ለማን ነው ለመቅረብ ሞክራቸዋል? ይሄን ጥያቄ ይዛችሁ ኢትዮጵያዊው ዛሬ በሬዲዮ ተያው የተወያየን ነው። ምን ያህል እንደሚሰማ ማላውቅም፣ ግን ኢትዮጵያዊ ይሄን ሁሉ ችግር የሚያቀም መስላችኋል?
እኔ ወደኛ መመለስ እንደቆም ራስጋጅም እንትን የግሩፕ እንትን አለን የግሩፕ ፋይበሮችን ከፍተን እንዴት እናደርግ የሚሉን እንዳይረስ መነሻ አድርገን አወያይተን ነበር ብዙ ሰዎችን።
ኦኬ።
አንድ ሰው ሞተር ይችላል አንድ እንዲ ማድረግ ይችላል በበጎ ፈቃደኝነት ካከጡ ሰዎች አሉ። እኛ የደረስንባቸው ሰዎች ወደ ስልካችን አመጣን በግሩፕ አድርገን ምን እናደርግ ምን ነው ኢትዮጵያኖችን የተወሰኑ ሰዎች እኔ በቤቴ አንድ ክፍላልኝ አንድ እንደዚህ ማድረግ ይችላል የሚሉ ኢትዮጵያኖች የራሳቸው ተነሳሽነት ያላቸው ሰዎች ተነስተዋል።
ስንት አሉ እንደው ብላችሁ ገምታላችሁ ይሄ ችግር ይሄ እርዳታ የሚያስፈልጋቸው ምን ያህል ኢትዮጵያኖች በየ ክፍለ ሀገሩ ነው የሚባለው? አሉ በግምት እንደው ዝም ብሎ
እሱ ማውቀው ከባድ ነው ለኛ።
ስዊድን ሜላን ፒ ቱ መኖ ፔ ፊንግራት ይላል እንደዚህ በግምት እንደው በግምት ምን ያህል ሺ 100 200
ኦልሞስት ከስዊድን ውስጥ አሁን ምንድነው የተለያየ ነው ለነገሩ ይሄ እኛ እንትን አይለንም። ኦልሞስት እኔ እንደው ዝም ብዬ ሲገምተው ከ750 እስከ 1000 ይጠጋል ብዬ አስባለሁ።
ኢትዮጵያውያኖች ይሄ ችግር ያለባችሁ ታዲያ ይሄንን ለመፍታት አሁን የጀመራችሁት? ኦኬ
አሁን የጀመርነው እንዳልኩ ወደ ማህበረሰቡ እንዲደረታችሁ የሚለውን ነገር ነው። ወደ ቤተክርስቲያኖችም ወደ ተለያዩ ነገሮችም ሄደን የተወሰኑ ያገኛናቸው ነገሮች አሉ። እነኚህ ነገሮች ያው የኛ ሂደት ነው። እኛ ሄደን እነኛን እስከምናሳካ ድረስ ትንሽ ፕሮሰስ ያደረግነው ፕሮሰስ ላይ ያለ ነው። ግን እኛ አቅማችን ይሄ ነው። ሌላው ማህበረሰብ በዚህ የሚኖር በዚህ የሚኖር ማህበረሰብ ምን እናርግለት? ከመንግስት ጋር ስነጋገር የሚችሉበት አቅም አላቸው። ከኛ ጋር ስነጋገረው ይሄንን ብናደርግላችሁ መልካም ነው የሚለውን ዛሬ ይሄን ሚዲያ ማን ስንጋብዝ ሰዎች ሰምተው ምን እናደርግ ምን ብናረግ ነው መልካም የሚለውን ነገር እንድንወያይ ነው እዚህ ሚዲያ ላይ መጣ ነው። እኛ እንግዲህ የተቻለን እያደረግን ነው። እንደው ስመጥቀስም ባስፈልግ አሁን የመድኃኒዓለም ቤተክርስቲያንንም መተው ከኛ ጋራ አብረው ሊሰሩና የተጎዱን ሰዎቻችንን ከኛ ጋር ሆነው የትኛውም ድረስ አብረው እንደሚሉ ቃል ገብተውልናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድኃኔዓለም ይሄንን ለማድረግ ዘጋጅቷል። በጣም ቆንጆ ዜና ነው። እንደውነቱ ከሆነ የሃይማኖት ድርጅቶች ትልቁ እንትናቸው መሆን ያለበት ይሄ ነው። ምንድነው ባለው በኦርቶዶክሱም በክርስትና ሃይማኖቱም ምንድነው ጌታ ኢየሱስ ክርስቶስ ለኔ ሲርበኛ ላበላችሁኝም ሲጠማኝ አላጣችሁኝም ስራዛ አላለብሳችሁኝም ነው የሚለው። ማለት እሱ ሳይሆን በኔ አምሳል የተፈጠረው ነው። ስለዚህ ይሄንን ካደረገ አንድ ሁኔታውን ተወጥቷል ማለት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድማጭ አለ መሰለኝ።
ሃሎ አድማጭ አለ?
ሃሎ እንደምን አላችሁ?
እግዚአብሔር ይመስገን። ሰማውታል አስተያየት ለመስጠት ነው?
አዎ ሲራሴን አሳብ ለመስጠት ነው። ሚሊዮን ነኝ።
ያ ኦኬ ቀጥል።
ጥሩ። እኔ አሁን እየተከታተልኩኝ ነበር ያለውን ነገር እና በጣም ጥሩ ነው። ዋናው ነገር አሁን መድኃኔዓለም ቤተክርስቲያንም እያለ የሰጡት ድጋፍ በጣም የሚያበረታታ እና ደስ የሚል ነው። ግን ከዛ ውጪ ግለሰቦች ራሳቸው መስራት ያለባቸው ነገሮች አሉ ብዬ አስባለሁ። ይሄ አሁን ጊዜው መፍትሄ ነው መድኃኔዓለም ቤተክርስቲያን የሚሰጠን ችግር ላይ ያለን ችግሩን እንዳይሰማን የሚያደርግ ነገር ነውና፣ ከዛ በተጨማሪ ግን ከዛችን ላይ መስራት አለብን። ቀደም አቶ ኤፍሬም ገልጾታል። አቶ ኤፍሬም አዲስ ነገር በማምጣት ማስከፈት በሰበር ማስከፈት ይቻላል። እዛ ላይ መስራት ነው ያለብን። ያለንን ነገር በሙሉ በማስገባት ፐርማነንት የሆነ ወይም ዘለቄታ ያለው መፍትሄ ማግኘት አለብን። ስለዚህ ሁሉም በዚህ ጉዳይ ላይ ከሀገሩ ተሰዶ እጁን ሰጥቶ ጥገኝነት የጠየቀ ሰው በሙሉ ችግሩን መፍታት ላይ መረባረብ አለበት። ችግሩን መፍታት ላይ ሲረባረብ፣ አገር ቤት ያለውን ችግር ለመፍታት ሲረባረብ፣ በቀጥታም ይሁን በተዘዋዋሪ እዚህ ያለው ችግሩ ይፈታል። እዚህ ያለው እንቅስቃሴ በኢሚግሬሽን ይታይለታል። ይህንን ከግምት ውስጥ አስገብተው ቢሰሩና ጉዳያቸው እንዲያዝ ወይም እንዲከፈት ቢያደርጉ ጥሩ ነው። ይሄ ምን ጥቅም አለው? አንደኛው ይሄንን ህግም የማምለጥ ነገር አለ። ብዙዎቻችን ከኖቬምበር 2015 በፊት ጉዳያችን አልቆ ያለን ሰዎች አለን። አሁን አራት አመት ተጠብቀን ጉዳያችንን ብናስነሳ ይሄ አዲስ ህግ ይደርስብናል። ከዛ በፊት ግን አሁን በሰበር ካስነሳን ከኖቬምበር 2015 በፊት የነበረውን ህግ እናልፈዋለን ማለት ነው። ስለዚህ በጣም አድቫንቴጅ አለው ለማለት ነው። ይሄንን ራሳቸው ኬዝ ላይ የሚመስራቱን ነገር ባይዘነጉ ጊዜዎች መፍትሄዎች ላይ ብቻ ባይሆን ጥሩ ነው ነው የምለው። ተሰምቻለሁ?
አዎ ተሰምተሃል።
ኦኬ ይሄንን ለማለት ነው።
ይሳን አንተ ነህ ሰማህ?
አይ ሰማ። ኦኬ እንግዲህ ምንድነው አሁን አድማጭ ያሉት በተጨባጭ እነዚህ ይሄ ችግር ያለባቸው ስደተኞች አንተ እንዳልከው አቶ ፍረም እንዳለው ነው ያለው ከዛቸው በአዲስ መልክ ነው ምንድነው ቢያጠናክሩ ያለው እሱ ላይ ቢሰሩ ጥሩ ነው ነው ያለው። እስቲ ምንድነው እሱ ነገር በደንብ
እንግዲህ አንድ ግልጽ የሆነ ነገር አለ። ማንኛውም ስደተኛ እዚህ ሀገር ላይ ከለላ ሊሰጠው የሚገባው ህግ አለ።
ኦኬ
ያንን ህግ ምንድነው በየክፍለ ሀገር ነው ያለው። እንግዲህ አንድ ስደተኛ ማህበሩ ሊያደርግ የሚችለው ያው እንደሚታወቀው ሰላማዊ ሰልፍ ማዘጋጀት። እነኚህ ሰላማዊ ሰልፎች በሚዘጋጁበት ወቅት ላይ እነኛ ሰዎች እዚህ ላይ ኢንቮልቭ ማድረግ፣ እነኚህ ነገሮች እንደ ዶክመንት መያዝ። እነኚህ ነገሮች ዶክመንት ከተያዙ በኋላ በሰበር የሚገቡበት ሁኔታ ይስተካከላል። ግን አሁንም እነኚህ ነገሮች ሲሰሩ ከክፍለ ሀገር የሚመጡ ሰዎች
የት ነው የሚያርፉት ነው?
አንድ ምን ያህል ጊዜ ነው? አሁን እንደሚታወቀው እኛ ሰላማዊ ሰልፍ የምናደርገው ኢትዮጵያ ውስጥ በሚደረገው አንዳንድ የሀገራችን ነባራዊ ሁኔታ ወይም ፖለቲካው ሁኔታ በምናገኘው ሪፈረንስ ነው እዚህ ሰላማዊ ሰልፍ የምናደርገው። ሰላማዊ ሰልፍ ለማድረግ ደግሞ ምናልባት እኛ አሁን እንግዲህ ወደዚህ እንትን ላይ ከመጣን 8 ወር እንደዚህ አካባቢያችን ነው ምርጫ ከተካሄደ።
በዚህ የምን ምርጫ? የስራ አስኪያጅ ነው?
አዎ በዚህ በስደተኛ ማህበር ውስጥ አዲስ ኮሚቴ ነው።
ኦኬ
እና በዚህ ውስጥ እኛ አሁን እንግዲህ ኦልሞስት 6 ሰላማዊ ሰልፎች ነው ያደረግነው። እነኚህ ናቸው እንግዲህ ተጠራቃቀው።
ኦኬ እነዚህ ሰላማዊ ሰልፍ በመታረጉበት ጊዜ የነበሩት እንትኖች ናቸው አዲስ ሰበር ሆነው የሚቀርቡት? አልገባኝም። አዎ ግቡላችሁ ግቡ ነው ያልገባኝ።
ምናልባት ሐሳብ ለመስጠት እዚህ ጋር ሰዎች በጉዳያቸው በሰበር ያሰሙ ሲባል ኖት ኔሰሰሪ እዚህ ሀገር በሚኖራቸው ኢንቮልቭመንት ብቻ ወይም ሰላማዊ ሰልፍ በሚያረጉት ዶክመንት ብቻ አይደለም። ኬዛቸውን ፕሮሰስ በሚያረጉበት ሂደት ላይ እንደ መረጃ ማቅረብ ሳይችሉ የቀሯቸውና ያንን ተከትሎ የሚመጡ ኢምፓክቶች አሉ። እና ያ ነገር ውሳኔው ኔጌቲቭ እንዲሆን ያረከ ሆነ ተጨማሪ ዶክመንቶችን በማዘጋጀት ይሄኛው አንዱ ኢንፑት ነው። ስደተኛም ያዘጋጀው ተቃውሞ ሰልፎች የተለያዩ አንዱ ኢንፑት ነው እንጂ ኖት ኔሰሰሪ ያ ብቻ መሆን የለበትም። እና ምናልባት እንደ ማህበር ምንድነው የተለያዩ ማህበረሰቦች ይሄንን ነገር የማያውቁ ብዙ ማህበረሰቦች አሉ። ከተማ ላይ ያለው ሰው ነው ንቃቱ ትንሽ እየጨመረውና ኢንፎርሜሽን ማግኘትና ይሄ ሌጋል የሆነ ህጋዊ ሰፖርት የማግኘት ህግ ይህን በተመለከተ ሰፖርት የማግኘት ሂደቶች ቢመቻቹላቸው ነው ሰዎች ምናልባት ይህን ነገር ተጠቅመው ወደ ተሻለ ዳይሬክሽን መሄድ የሚችሉበት ሂደት ያለ ይመስለኛል።
አሁን እንግዲህ መብሬ ላይ መጨመር እንፈልገው ምንድነው ሁሉም ሰው የፖለቲካ ጥገኛ አይደለም የፖለቲካ እንትን አይደለም ሌላ ማለት የራሳቸው ኬዝ ኑራቸው ይችላል ያኛውን ኬታቸውን አጠናክረው ወደ ኢሚግሬሽን ቢመጡ ጥሩ ነው አሁን ባለው ሁኔታ ማለት ነው።
ሌላው ያው አሁን በፍሬም ላይ ለመጨመር ያህል ምንድነው የፖለቲካ ኬዝ ያላቸው ልጆች አሉ አሁንና የግድ ሰላማዊ ሰልፍ በማድረግ ብቻ አይደለም ፖለቲካዊ እንቅስቃሴዎች አሉ። አሁን በኢትዮጵያ መንግስት በአሸባሪነት የተፈረጁ የፖለቲካ ድርጅቶች አሉ በነዛ ውስጥ የሚደረጉ እንቅስቃሴዎች አሉ እና አንዳንድ ጊዜ ለመንግስት ተጋላጭ የሆኑ እንቅስቃሴዎች የሚያደርጓቸውን እንቅስቃሴዎች በሙሉ ያ በኢትዮጵያ መንግስት በኩል የሚያስጠይቃቸው ወንጀል እንደ ወንጀል ተደርጎ የሚቆጠር ስለሆነ ማንኛውንም ነገር ሳይነቁ ያላቸውን ዶክመንቶች በማሰባሰብ ለኬዛቸው የሚያጠናክር መስሎ የሚታያቸው ነገሮች ማቀረብ ነው።
ኦኬ
አው ያም የሚሆነው እስከ ስደተኛ ማህበሩም ጋር ደግሞ የቅርብ ግንኙነት ማድረግ ኢንፎርሜሽኖች መለዋወጥ አሁን የደረሱበት ያሉበትን ነገር ማወቅና ማሳወቅ በቅርብ መነጋገሩ ትልቅ እንትን ነው።
ይሁን እንግዲህ እንደገባን ከሆነ ሁለት እንትን አለው ማለት ነው። አንደኛው ይሄ ማጠናከር ሲባል ልክ መብራት እንዳለው ከዚህ በፊት የተረሱ ወይንም በተለያዩ ምክንያቶች ሊቀርቡ ያልቻሉ ማስረጃዎችን አገር ቤት በነበሩበት ጊዜ የነበራቸው ማለት ነው ያንን እንደ አዲስ ማቅረብ ከዚህ በፊት ያላቀረባቸው። ሁለተኛው ደግሞ እኔም ከነዚህ ከዚህ አገር ባንትኖች ጋር ስንወያይ የሚያነሷት አንዳንድ እንትኖች አሉ። ኢቭን ራሱ ኢሚግሬሽን በርከት የሚለው አለ ኢቭን ፓርላማውም እዚህ ሀገር ያላቸው ምንድነው ባለው የፖለቲካል ተሳት እንቅስቃሴ ምንድነው ከመጡ በኋላ እንደዚህ ነው ከመጡ በኋላ እዚህ ከገቡ በኋላ ያደረጉት እንቅስቃሴ ምንድነው የሚሉት አለ። ስለዚህ ይሄኛው አንዱ ብቻ ሳይሆን ማጠናከሪያ የሚሉት እነሱ ከዚህ በፊት የተረሳው ነገር እንዳላችሁት ሊቀርብ ያልቻለው የራሳቸው
የማንነት ጉዳይ
ሊሆን ይችላል እሱንና በተጨማሪ ደግሞ እዚህ መጥተውስ ምንድነው የሚያደርጉት እነዚህ ነገሮች ይመስለኛል። እንዳልከው አንድ ችግር ይታየኛል በተለይ ከስቶኮልም ውጭ ያሉት ወገኖቻችን ይሄ ችግር ያለባቸው እንደዚህ አይነቱ ጋር ለመሳተፍ የግድ እዚህ መምጣት አለባቸው ነው ወይስ እዚህ ከመጡ ደግሞ የት ነው የሚያርፉት?
ግን እዚህ ጋር አንድ የጀመርነው ነገር አለ ለምሳሌ አሁን ኬሩና ምንድነው እኛውን የምናስባቸው ነገሮች በተለያዩ በዛ ባቅራቢያቸው ባለው ከተማዎች ላይ ተደራጅተው ተሰባስበው አንድ ሆነው የራሳቸውን ነገር አዘጋጅተው ከኛ ጋር ኮንታክት እያደረጉ የሚሰራበትን ሁኔታ ለማድረግ ነው እኛውን የምናስበው። አንድ እዚህ ጋር ግን የተዘነጋ ነገር አለ በኢሚግሬሽን ህግ መሰረት የተረሳ ዶክመንት ተብሎ የሚባለው ኦንሊ የማንነት ጥያቄ ብቻ ነው ፍርድ ቤቱ ከዘጋ ፍርድ ቤቱ ሳይዘጋ ግን በእነኛ በሁለት እና በሶስት ኔጌቲቭ ውስጥ የሚመጡት ከሆነ የተረሱትን ማቅረብ ይቻላል።
ኦኬ
ፍርድ ቤቱ ግን ይሄንን አልተቀበልኩትም ብሎ የመጨረሻውን ውሳኔ ከወሰነ በኋላ ሌላ ወረቀት ጋመጣል ለምን መጀመሪያ አላቀረብከውም የሚባል ነገር አለ።
ኦኬ
እዚህ ጋር ግን ማስተካከያ ለስተከ ለኤፍሬም አው ይላል ለምን ከዚህ በፊት አልቀረበም ነበር ግን እዚህ ሀገር ኬዛችን ብዙዎቻችን ተዛብይ መጣቶ ምንድነው ችግሩ የሚያገኝክ ኢንፎርሜሽን ትክክለኛ ኢንፎርሜሽን አይደለም። ለምሳሌ ከዚህ ሀገር ስትመጣ የሚሰጠከ ኢንፎርሜሽን አንተ መታወቅ ማንነትህ ከተሰጠ ችግር ይፈጥርባል የሚለው ችግር ብዙዎቹን ከዚህ ሲስተም ውጭ አደርጓል።
ስማቸውን ይቀይራሉ ማለት ነው።
በተለያየ ብዙ ነገሮች ይደረጋልና ማንነትን አትገልጥም። ከዛም በኋላ ግን በሶስተኛው ዓመቱን በሰበር ከገባ በኋላ ግን የራስህን ማንነት ማን እንደሆንክ አንተ ለነሱ መረጃውን ከተጠቅ መረጃችን እንትኑን ፖዚቲቭ የማይሆንበት እንትን የለም። ማንንም ሰው ማንነቱን የሚገልጸው መረጃውን ካቀረበ ይሄንን እድል ያገኛል ብዬ ነው ማለት ነው። ብዙዎቹ ደግሞ አማግኝተዋል
በማንነት ላይ ማ ትክክል ነሽ በማንነት ላይ ችግር የለው ይቀበሉሻል የስፔሊንግ ኤረር ሊኖር ይችላል ስም የመለወጥ ሁኔታ ይኖራል ከዛ በኋላ ከሀገርሽ የምታመጪው ወይ መታወቂያ ሊሆን ይችላል ወይ ፓስፖርት ሊሆን ይችላል ወይ የልደት ሰርተፍኬት ሊሆን ይችላል ይሄን ይቀበሉሻል ኢሚግሬሽን ችግር የለበትም። ሌሎች ማስረጃዎች ነው ማስረጃው
የፖለቲካም
ይሁን ሌሎች ሌላም ቢሆን ማለት ነው እነኛ ነገሮች የመቀበል እንትኑ ይወረደ ነው።
ለማንኛውም ነገ ፕሮግራማችን ሊተናቀቅ አንድ 5 ደቂቃ ነው የቀረው ከዛ በፊት ለመብራታና ለሃና አንድ ደቂቃ አስተጣጣለሁ።
አመሰግናለሁ። ምናልባትም እንደዚህ አይነት የህግ ዲቴሎች ውስጥ መግባት አችን ካለን ሰዓትም አንፃር ከውቀትም ግንዛቤ አንፃር ምናልባት የህግ ሰዎች ውቀቱ ያላቸውና በዛ ፕሮፌሽን ላይ የሚሰሩ ሰዎች የተሻለ እድል ተሰጥቷቸው ምናልባት መረጃ ቢሰጡን የተሻለ ነው የሚሆነው። ምክንያቱም ብዙና የጠለቁ እንትኖች ኢሹዎች ማንሳታችን ስለማይቀር ማለት ከጊዜም አንፃር ረጅም ሰዓት ነው የሚወስድብንና በዋናነት ይሄ የወጣው ህግ እንትናለው ለስደተኛው በተለይ ለስደተኛው ራሱን የቻለ ኢምፓክት ያለው ይሄ ደግሞ ለኢትዮጵያውያን ስደተኞች ብቻ ሳይሆን አጠቃላይ በሲቤሪያ ውስጥ የሚገኙ ሁሉንም ስደተኞች የሚያካይ እንትን የሚያነካ ስለሆነ ምናልባት ማህበሩ ከሌሎች ስደተኛ ማህበራት ጋር በመቀናጀት የሚሰራቸውን ስራዎች ቢያጠናክር የተሻለ ኢምፓክት ማምጣት ይችላል ብዬ አስባለሁ። አመሰግናለሁ።
አንም መብራቱ በተናገረው ላይ እንዳለ ሆኖ ሁሉም የህጉን ዲቴል ህግ ለሚያቅ በተተነተነ መልኩ ብናቀርበው ለስደተኛው በሚጠቅም መልኩ ብንናገረው ነው የሚሻለው። እዚህ ጋር አሁን ህግ የሚያቅ ሰው ነው አስቀምጠን መናገር ያለብን። ያነበበው በትክክል የተረዳውን ሰው ነው አንተም ማስቀመጥ ያለብን ብዬ ነው የማስበው። በቃ ቀጣይ ነገሮችን ከስደተኞች ማህበሮችና ከተለያዩ ኦርጋናይዜሽኖች የሚሰሩ አሉ። ባለፈውም ጁን 21 ላይ ፎልክ ካምፔን ፎር አሲል ያዘጋጀው 21 ላይ ነበር። ብዙ ኦርጋናይዜሽኖች ስላሉ እንግዲህ ህጉም አይታወቅም ሊቀየርም ይችላል ነው የሚል እንትን ማለት። ስለዚህ
እንግዲህ አውስ የኢትዮጵያ ድምጽ ሬዲዮ እንደዚህ ያደርጋል። ከእናንተ ጋር በመተባበር ከስደተኛ ማህበር ጋር በመተባበር እናንተም ከሌሎች ስደተኛ ማህበሮች ጋራ በጋራ እንድትሰሩ እና የምትሰሩትን በጋራ ውይይት እንድናደርግ ሌላ ይሄንን ህግ የሚያውቁ እዚህ በዚህ ላይ ደግሞ ብዙ ልምድ ያላቸው ድርጅቶች አሁን እንዳልሽው ምንድነው ሶ ኦርጋናይዜሽን
ፎር አሴት
እነሱንም ጋብዘን ለማወያየት ዝግጁ ነን። ግን በተለይ እናንተ በራሳችሁን የኢትዮጵያኖችን ስደተኞች በተመለከተ ከሌሎች ሀገር ስደተኛ ማህበሮች ጋር ደግሞ በበለጠ በጋራ ሰርታችሁ አንድ ተጨባጭ ነገር ይዘን ለማቅረብ እንሞክራለን።
ኦኬ። ግን አንድ የነጭ መልእክት ብቻ ማስተላለፍ እንግዲህ አንድ ነገር ማለት ምን ፈልገው እኛ ለብቻችን የምንሰራው ስራ አይደለምና በዚህ በስዊድን በተለይ ስቶኮልም ውስጥ የነበሩ ማንኛውም ኢትዮጵያዊ ወደኛ መጥቶ ሐሳብን ቢሰጠን ላሉት ነገሮችም አብረን የምንሰራበትን ነገር
አብረን እንፈልገው።
አዎ አብረን የጋራ ችግራችን ስለሆነ የጋራ ችግራችንን በጋራ እንፍታለ ማለት ነው።
በጣም እናመሰግናለን። እንዳየነው ከሆነ እንደተረዳነው ከሆነ ሰፊ ውይይት የሚጠይቅ ነው። የኢትዮጵያ ድምጽ ሬዲዮ ይሄንን ውይይት ለማድረግ ምን ጊዜም ዝግጁ ነው። ዛሬም የጋበዝናችሁ እኛ ሆነን እናንተም አለን የምንለው ምን ጠይቀዋለን ብላችሁ ከመጣችሁ ከሌሎችም ስደተኛ ድርጅቶች ጋራ ለመቀበል ዝግጁ ነን። ሌሎችንም ደግሞ የስዊድን ኦርጋናይዜሽኖች የኤንጂኦዎች ለመጋበዝ እንሞክራለን። መልካም ምድል እንመኝላችኋለን። እንግዲህ አድማጮቻችን በሚቀጥለው ሳምንት ፕሮግራማችን እስከምንገናኝ ድረስ እዚህ ያሉትን የስቱዲዮ አባሎች ሆነ እንግዶቹን ለመጥራት ስለሚከብደኝ በአጠቃላዩ በጋራ መልካም ሳምንት እስከ ሳምንት ይያልኩ እሰናበታችኋለሁ። ጤና ይስጥልን።